seconds. Radio Fabiano. Good afternoon, Amateur. This little cabin is this Kolkata, Yiganyon, Little Cabs, Radio Fabiano.
ድምጽ ሬዲዮ አድማጮች ዘወትር በዚህ ሰዓት በቀጥታ ስርጭት የፕሮግራማችንን ወደ እናንተ እናደርስበት ሰዓት ደርሷል። እንደተለመደው ፕሮግራማችንን የምንጀምረው ፕሮግራሞች የሚኖሩን ዝግጅቶች በማስተዋወቅ ነው። የመጀመሪያ ዝግጅታችን የሚሆነው እንግዲህ የሳምንቱ ጥያቄ ነው የሚሆነው። በመቀጠልም አንድ የህግ ባለሙያ አቶ በይሳው ዋቀያ የተባሉ አሉ። ከሳቸው ጋራ በስቱዲዮችን ውስጥ አጠራራ ያለ ውይይት ይኖራል። በመቀጠልም ሳምንታዩ አቤት ዜና ይቀርባል በግሩም ጌታ። ከዛም በመቀጠል ሌላ ዝግጅት አለ። እሱ ምን ይመስላል?
ያው እንግዲህ በዋናነት አንተ ጀማመርካቸው ነገሮች አሉ፣ ግን ከሁሉም ይቀድማል ብዬ ማስበው ባሳለፍነው ሳምንት እንኳን አደረሳችሁ ብለን የኢየሱስ ክርስቶስ ልደትን አክብረናል ከአድማጮቻችን ጋር አንድ ላይ። አሁን ደግሞ ጥምቀትም መጣሁ እያለን ነው። እንግዲህ በዚሁ ወደ ጥምቀት መሸጋገራችን ነው። በመሃል ላይ ግን ባህላችን እንድረብ የሚያደርገው ዛሬ ተለየቀን ነው። ቀኑም የአጼ ቴዎድሮስ የትውልድ ጊዜ ተቆጥሮ 199 ዓመታቸውን አብረን ለማክበር ወድናልና ለዚህም እንኳን አደረሳችሁ ብለን ብንጀምር ብዬ ምኞቴ ነበረ። ያው በመሃል ፕሮግራማችን መቅደም ስላለበት አንተ ጀምረከዋል እንዳልከው ነው። በተለይ አምባሳደር በተለያዩ ሀገራት ላይ በዩናይትድ ኔሽንስ ውስጥ አምባሳደር በመሆን ሲያገለግሉ የነበሩት አቶ ባይሳ ዋቆያ በተለይ በኢንተርናሽናል ሎው ትልቅ ልምድና እውቀት ያላቸው ሰው ናቸውና እሳቸው በዚህ በኢትዮጵያን ሴንተር ወይም ኢትዮጵያ ማህበረሰብ በሚገኘው ቦታ ላይ ትላንትና ማህበረሰቦቻችን ያሳተፈ ትልቅ ውይይት ተካሂዶ ነበር። ምንድነው የኢትዮጵያ ሁን ካለው አምባገነን ስርዓት መውደቅ በኋላ ምን አይነት ይዞታ ሊኖራት ይገባል በሚለው ዙሪያ ላይ ተለቀና ጥልቅ ውይይት ተካሂዷል፣ ክርክር ተካሂዶበታልና እሱን በተመለከተ እሳቸው በእንግድነት ቀርበው በጣም ዘርዘር ያለ መረጃዎችን ለማህበረሰቡ ያቀረቡበት ሂደት አለ። ያንንም በተመለከተ እንደው ይሄንን ነገር እድሉ ያልገጠማቸው ሰዎች ካሉ ማድመጥ በተለያየ ነገር ያንን ሐሳብ አንስተን በተወሰነ መወያየት እንወዳለንና እሱን ሰፋ ለማድረግ አስበን ከዚህና በኋላ ነው ያዝነውን ፕሮግራም። ግን አንተ እንዳልከው ያው ከዚህና በፊት እንግዲህ ጥያቄና መልሳችን ይቀድማል። ለጥያቄና ለመልሱ አድማጮቻችን ይዘጋጁበት። ከዛ ቀጥሎ ነው እንግዲህ በኢትዮጵያ ይሄንን አምባገነን ስርዓት ለመጣል ባለው ትግል ሂደት ውስጥ ትልቅ ቁልፍ ሚና ይጫወታሉ ብለን ከመናምናቸው ዋነኛና መሰረታዊ ብሂሎች ውስጥ አንዱ መረጃ ነው። ይህን መረጃ ደግሞ ለኢትዮጵያኖች በከፍተኛ ደረጃ በማሰራጨት ኢትዮጵያ ውስጥ ያለውን አምባገነን ስርዓት የሚሰራቸውን ግፎችና ያልተገባ ኢፍትሃዊ ስርዓቶችን አደባባይ በማውጣት የሚታወቀው ኢትዮጵያ ሳተላይት ቴሌቪዥን እሱን ለመደገፍ የተለያዩ ካምፔኖች በተለያየ ጊዜ እየተካሄዱ ነው ያሉትና እሱን በተመለከተ አዘጋጆቹ የሚሉት ነገሮች ይኖሩናልና እሱን በተመለከተ አጠር ያለ ቆይታ ከወደ አሜሪካ ይህንን ዝግጅት በዋናነት ከሚያመሩት ሰዎች መካከል እንግዳ አድርገን ስለ ሁኔታው አጠቃላይ ሁኔታ ይሳት ያለበትን ሁኔታ ለመዘገብ እና አጠር ያለ ቆይታ ለማድረግ ነው ወደነውና አይ ቲንክ ይሄ ይመስላል ዋነኛ እንትናችን። ግን በዋናነት ዛሬ ትኩረት የምንሰጠው ወይም ትኩረት ሰጥተን አብረን ከአድማጮቻችን ጋር ማክበር የምንፈልገው የአጼ ቴዎድሮስን የልደት በዓል ነው። በዚህ ሁኔታ ላይ ሐሳብ አስተያየት ያላችሁ አድማጮቻችን ያ በ0819100 ደውለው እንኳን አደረሳችሁ ማለት ይችላሉ። ዘውዱ ደግሞ የምትጨምርልን ሐሳብም አለ መሰለኝ እስኪ ጨምርልን።
አይ አሁን አንተ ካነሷ ሐሳብ በማስከተል የምለው ነገር ምንድነው መጠየቅ የምፈልገው ነገር የአጼ ቴዎድሮስ ልደትን በተመለከተ ነው። አሁን ዛሬ ቀኑ ነው ያልከኝ ያለው እሳቸውን በተመለከተ ያዘጋጀው ነገር አለ ወይ?
ያው እንግዲህ ብዙ ማለት እንችላለን። እውነት ለመናገር ስለ አጼ ቴዎድሮስ በተለይ የዘመነ መሳፍንት አክተሞ ኢትዮጵያ ላይ አዲስ ብስራት እንዲመጣና ኢትዮጵያን ከመከፋፈል አደጋ መልሶ ወደ አንድ ትልቅ ኢትዮጵያዊ ስሜትን ሀገርን ከመፍጠር አንፃር ያረጉት ስራዎችን አንስተናውሳ ብንል አይደለም ሁለት ሰዓት ብዙ ጊዜያቶችን ብንወስድ ምንጨርሰው ነገር አይደለም። ግን እየሳቸውን ሐሳብና ስሜት ጠቅላላ አድርጎ ሊሰጥልን የሚችል ነገሮች ምንድነው ብለን ካንተ ጋርም سنፈልግ سنቆፍር የነበረ በነበረበት ጊዜ ይሄንን ሐሳባችንን ጠቅላላ አድርጎ ሊያቀርብልን የሚችል አንድ ጥበብ አለ። እሱም ግጥም ነው። ይሄንን ግጥም ደግሞ በደንብ አድርጎ አዘጋጅቶ በራሱ ድምጽ ለማድማጮቻችን ያደረሰልን ታዋቂው አርቲስት ግጥም ደራሲ አህመዴ ቦጋልንተን ማን በ ኑረዲን ኢብሳይት ያደረሰ የባንዲራ ታሪክ የሚል ግጥም አለና እሱን አስቀድመን ለአድማጮቻችን ወደ ዋናው ፕሮግራሞቻችን እንገባለን። ወደ ጥያቄያችን ከዛ እንቀጥላለን። ከዛ ደግሞ እያል እንደ መቀድሚያ ላይ አንተ ያልካቸውን የሚጨመርኩባቸውን የፕሮግራም ዝርዝሮቻችንን ከኛ ወደ እናንተ እናደርሳለን። እኔ በቴክኒኩ መብራቱ አለው፣ በፕሮግራም አቅራቢና አዘጋጅነት ዘውዱ አብሮን ይቆያል። እስከ ፕሮግራማችን ፍጻሜ ድረስ አድማጮቻችን አብራችሁን ቆዩ ግብዣችን ነው።
የባንዲራ ታሪክ በሀበሻ ምድር እንዲህ እንደ ዛሬው ዋጋው መሳ ሳይሆን እኩል ከራፊ ጨርቅ ለሀገር ክብር ሲባል ከባንዲራ በፊት ሰው ነበር የሚወድቅ መሳፍንቱ በጎጥ ሸንሽኖ ከፋፍሎ የማሽላ ዳቦ ያረጋትን ሀገር ገብርዬ ሲለካት እንቅጫን ሁለት ክንድ በሆነች ባንዲራ ገጣጥሞ በማሰር አንድን ህዝብ አንድ አርጎ ማኖር እንደሚቻል ከተዋበች በቀር ህዝቡም ሹማምንቱም ራሱ ቴዎድሮስም ከቶ ያውቅም ነበር እዚያን ቀን ለሊት ግን እንደ ነገ ጠዋት ደረስጌ ማርያም ላይ ንግስና ሊቀባ ክፉኛ ሐሳብ ይዞት እንቅልፍም እንደ ሰው ሙልጭ አርጎ ክዶት እልፍኝ ውስጥ ሆኖ ስላንዲት ሀገሩ ስላንዲት ውዳጁ ቋፍ ላይ ስላለች ለሐሳቡ ማሰሪያ አቶ እግር ተወርች እንዲህ ሲንጎራደድ ሌላኛ ውዳጁ የሴት ባለመላ ተዋበች አሊ ግን ልታነቃው አለች ካሳ መከታዬ ሐሳብ ለምን ገባ ሐልልም የኔ አባት ቀደምም አየው ማዱን ስትገፋው አልዋጥህ ብሎ ባፍህ ሲንከራተት የጎረስከው ብራት አውቃለሁ ጌታዬ የንቅልፍህ የረፍትህ ያንጀትህን ጠላት ይቹ ሀገርህ ናት ደግሞ ምን አባቱ እንቅልፍስ ይቅርብህ ወዴት ታውቀውና እጣሃን የማንቃት አድርጎት ሲያበቃ ምኑን ታርፈዋለህ ይኸው ጎበጥ ካደል አገር ስታቀና እንቅልፍስ ይቅርብህ ወዴት ታውቀውና ቁስሉን ነካችበት ብሶቱን ልፋቱን መከራውን አልፋ ህልሙን አየችበት ካሳንገቱን ደፋ እሷ ፊቷን ዞረች እንዲህ የሆነ ዕለት ከሱና እሷ በቀር ባዕድ የማያውቃት የአይኑን ገደብ አልፋ የምትፈስም ባለች ያችን ባለች እንግዲህ አለመይሳው እንግዲህ በኔ ልፋትና በኔ ድካም ሳይሆን በእግዚአብሔር ይሁን ማለት ለዚህ ማረግ መርቶ ሰጠኝ ይሄን ሹመት እኔ ስሰነዝር እሱ ከኔ ቀድሞ ባላንጦቼን እየጣለ ወሰኔን እያሰፋ የታጠቅ ጉልበት እንደቻለ ሞገሴን እያገዘፈ እንደ ልቤ መሻትር ከኔን እያከለ እግዚአብሔር ይመስገን ይኸው ለዚህ በቅቻለሁ ተመስገን ከማለት ውጭ ለስለት ከፍለውስ ምን የከበረ አስገባለሁ ግን አለመይሳው ግን ነገ ማለዳ ቅባቱን ተቀብዬ ዘውዴን ስደፋ ህዝቡ ይጠብቃልና አገባለት ቃል ኪዳን ፈቅደህ ስጠኝ ስለው ይችን ትልቅ ሀገር ምን ይሄ ልማልለት ምን ጨብጬ ልቁረብለት ምን ስብዬ ልናገር እስኪ መላ ካለሽ ተዋቦ ካንቺ እንኳን ልበደር በማተብ እንዳልምል የባለሌጣ አንገቱ የእስላሙ ምናት ይቻገር በጊዮን እንዳልምል ኦሞ ጉደር አዋሽ ቦርከና ባሮ ተከዜ ጉማራ በየውሎጊያ ሁሉም ገንዘቧ ነው የትኛው ተየቱ በልጦብኝ በየትኛው ልማልላት ለኢትዮጵያ ሽናሻ ጋምቤላ ኦሮሞ ጉራጌ አገው ወላይታ ትግሬ በየው አማራ በምጥሯ የተቀለበበ ሁሉ በስሟ ነው የሚጠራ አለች ተዋቡ አሁን እስላም ስትል ሸማኔው ትዛለኝ እጅ ወርቅ የሚሉት አህመድ የቦጋለ በልትሎ በልካሳ አሽከር አስጠራልኝ ገብርዬ ታለ ገብርዬን አስጠራው እሱ ነው የልቤ ሲጋልብ የሚነፍስ ከጎህ ቅዳጅ በፊት መልክቴን ይዞልኝ ከደጁ የሚደርስ ካሳን ግራ ገባው ግና ይጠይቃትም አምስት ስድስት ጊዜም እንደዚያ ዋክባው እሷው ነድፋ እሷው ባስታ እሷው አድርታ እሷው ፈትላ ባመጣችው ሐሳብ ባሳየችው መላ ብትንትን ሐሳቡን ገጣጥማ ስሰፈው አይቷልና ባይኑ ለምን ማለትቶ እንዴት ማለትቶ ገብርዬ ይጠራ አለ ወዲያው ነው ገብርዬ ከታንጉት ሙቅቅፍ በውድቅት ተላቆ ከነጋሻ ጃግሬው ገና እንደደረሰ እሰየኔ አንበሳ ስትለው ተዋበሽ ገና እንኳን በወጉ የወጉን እጅ መንሳት ሰጥቶም አልጨረሰ እሰየኔ አንበሳ እንትፍች ምራቅ ምድር መጥቷት ሳትከር ስትገሰግስ ሄደህ ደገኞቹ መንደር አህመዴ ለሚባል እጅ ወርቅ ሸማኔ ቃሌን ቃል ሳትጨምር እንዲህ ብለህ ንገር በአገር ሰማይ ስትፈልቅ ቅርቡም የሩቁም እኩል እንደሚያያት የማርያም መቀነት በዚህ አረንጓዴ ቢጫ ቀይ ጥለት አንተ ስትለቃት ሁለት ክንድ የሆነች ጥብቅምት ባንዲራ ውብኛ አርጎ ሰርቶ ነገ ማርያም ድረስ ይዟት እንዲመጣ አጥብቀ አርቀ ንገረው አደራ በማለት ተዋበች። ግብጦች ለእጅ መንሻ ከላኩላት መሃል የሐር የሆነውን ጥለት ጥድፍ ብላ ለገብርዬ ሰጥታው እሱን ጥድፍ ብሎ ከነጀሌዎቹ ከወጣ በኋላ ካሳ ፈገግ አለ። የጥድፈቷ ሚስጥር ቋጠሮ ተፈቶ ብትንትን ሐሳቡን ባንድ ስለዋለ ካሳ ፈገግ አለ። ስምንት መቶ አርባ አምስት ዓመተ ምህረት የተራራው አናት ገና ሳይላቀቅ ካድማስ ጥቁር እግር በአህመድ ያማረኛ ሰማዩ ሳይቀላ በአግባቡ ሳይፈጅር አህመድ የቦጋለ የንጋት ስግደቱን አሰላምቶ አብቅቶ ልክ ፊቱን እያበሰ ፊታውራሪ ገብርዬ ከነጀሌዎቹ ደጁ ላይ ደረሰ። የፈረሶች ኮቴ ደጁን ሲረመርም የሰማው አህመዴ ልቡ ድንግጥ አለ። እንዲህ በማለዳ የሚደርስ ደጄ መርዶ ነጋሪ ነው ደግሞ ማን ተለየኝ የትኛው ዘመዴ ከቶ የኔ ሐዘን ዳርም የለው እንጂ እንዴት አደራችሁ? ይህን ድምፅ ያውቀዋል። ይበልጥ ተሸበረ። ምላሽም አልሰጠ፣ በርም አልከፈተ። ድርቅ ብሎ ቆሞ ወይ ወንድሜን አለ። ክተት ሲባል ከቶ ከመይሳው ጋር አብሮ የዘመተ አንድ ወንድም ነበረው። ያ ወንድሙ ሞተ። ቤቶች ገብርዬ ጥሪውን እንዲህ ሲደጋግም ገፋ አድርጎ ወጥቶ የጎጆውን ግርግም ድሮ አውቄዋለሁ ድሮ አውቄዋለሁ ለደግም አልነበር አደባባይ ቆሜ ሸማ ሳውለበልብ ያየሁት በሕልሜ ወይ ወንድሜ ወንድሜ የለ እንደሱም አደል ገብርዬ አቋረጠው። ተዋበች ልካን ነው አረንጓዴ ቢጫ ቀይ ጥለቱን ሰጠው። አስከትሎ ደግሞ ቃሌን ቃል ሳትጨምር ያለችውን መልእክት ቃሏን ቃል ሳይጨምር ረግጦ ሲነግረው የመናሙ ተፍሲር ብስራት ሆኖለት እጅ ወርቅ ደስ አለው። ዓለም እንዴት የአንድ እናት ሆድ አንድ ላይ ያበቅላል? አንድ ደህና አንድ ጠብ ብረገም ነው እንጂ ክተት ሲል ከትቼ እንደዚያ ወንድሜ ከመይሳው ጋር ጎኑም አልሰለፍ ብዬ ቆጭ ነበር። ይኸው ዛሬ ግና አላህ ያለለታ ለአገር ሥራ ሲለኝ ረብ ያለው ሥራ ያውም የመይሳውን ያውም የኢትዮጵያን ያውም የሀገሬን ባንዲራ ያውም በእኔ ጥበብ ያውም በሰው እጆች ከሰውም በእኔ እጆች በሸማ እንድሠራ ታሪክ ዕድል ሰጠኝ። ብሞትም አይቆጨኝ ከዚህስ በኋላ። አህመዴ ሸለለ፣ አህመዴ ፎከረ፣ በደስታ ሰከረ፣ በደስታ ለቀሰ፣ ሩጦ ቤቱ ገባ፣ ሦስቱንም ልጆቹን ሚስቱን ቀሰቀሰ። ነገራት ለሚስቱ ከምርጥ ዝሃ መሃል ምርጡን ዝሃ መርጣ እንድታቀርብለት ቶሎ ብላ አዝግታ አዘዘ። ልጆቹን ቱባ ተከፋፍለው ከእያንዳንዱ ጥለት አስር አስር ቀለም እንዲያዳውሩለት። ሦስት ሰዓትም አልፈጀ። መቀነት ሸማቀው ከኖረበት ወርዶ ዝግዛው ተቋጥሮ ጥለቱ ተጥሎ ድምድሙ ተመቶ ባንዲራው ሲቆረጥ ሦስት ሰዓትም አልፈጀ። በቅሎ ከጋጥ ወጥቶ በቄት ተሸልሞ አህመድ ተነሚስቱ ጋማው ላይ ወጥቶ እሱ ሲኮለኩል በቅሎው ኑሮ ሲሮጥ 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 ደረስጌ ማርያም ላይ ደርሰው ፎጣው ሲቀልጥ እዚያ መሃል አልፈው አህመድ ለመይሳው ባንዲራውን ሲሰጥ ሰዓትም አልፈጀ። መይሳው ደስ አለው። የወርዱ ምጣኔ፣ የጠርዙ ጥብቅነት፣ የጥለቱ አጣጣል ጥበቡ ደነቀው። ተባረክ እጅህን ቁርጥማ ታይንካው በሆዱ መረቀው። ካሳ ዞሮ ሄደ፣ አህመዴ ተጣራ፣ መይሳው ዞር አለ። ባንዲራው ሲሰራ ተርፎ ስለነበር ብዙ የሐር ጥለት ካቁማዷ ወጥቶ እሱን ዘረጋለት። ካሳ የዚህ እንዳ ሰው ፍጹም ታማኝነት ገራገር ልቦና ባስተዋለ ጊዜ የጎንደር አዝማሪ አቀነቀናትን በልቡ እያዜማት በልቡ ያላትን ያችኑ ምርቃት ተባረክ እጅህን አይንካው ቁርጥማት በአፉም ደገማት። የጎንደር አዝማሪ በና አህመዴ ዘመን እስላም አልኩሽ እንጂ እጁ የሚታመን ሸማኔማ ሞልቷል ደሞ ለመሸመን ይል ነበር።
ተቀ በይምም ዮትን መርቀሽ ሰተሽ እኔማ ይቀረኝ የምደው ይቀረብ ባለም ኢትዮጵያ ድሜላንቺ ያላየሁት የለም አንገትሽ ራስሽን ችሎልየውና ማግስቱን ይውሰደኝ አስር ሞት ይምጣና እማማ ካረክሽልን በላይ እማማ የምታዝኝልን እማማ ኢትዮጵያ እናታችን አንቺ ኑሪልን። አመሰግናለሁ።
እንግዲህ አድማጮቻችን ለቱ ያጼ ቴዎድሮስ ልደት በዓል ነውና በአጼ ቴዎድሮስን በሚዘክሩ የተወሰኑ ሙዚቃዎች እንዲሁም መጣጥፎች ቆይታ ያረግን ነው። ዘውዱ አጠር ያለሽ ደግሞ እስቲ መረጃ ስለ አጼ ቴዎድሮስ የተወሰነች ለአድማጮቻችን በልልና ከዛ ደግሞ ወደ ቀጣይ ጥያቄ ፕሮግራማችን አልፋለን። ቅድም መግቢያችን ላይ እንዳልነውም እንግዲህ ከኢትዮጵያን ሳተላይት ቴሌቪዥን አዲስ የጀመሩት የተጀመረው አድም ብዙ ተከታታዮች ወይም ደጋፊዎች በንቃት መሳተፍ እንዳለባቸውና ኢሳት ቀጣይ ሆኖ ኢትዮጵያ ውስጥ ያረጋ ያለው በተለይ አምባገነኑ ስርዓት ተቀይሮ ፍትሃዊና ዲሞክራሲያዊ ኢትዮጵያ እንድትመሰረት የፍትህና ነጻነት እኩልነት እንዲሁም የህግ የበላይነት በኢትዮጵያችን እንዲከበር እንዲሁም መረጃ በነጻነት ለማህበረሰቦቻችን እንዲደርስ ያረጉ ያሉት ሚዛናዊና ትክክለኛ መረጃ ለማህበረሰቡ ያደርሱ ያሉበትን ሂደት ለማስቀጠል ማህበረሰቡ በንቃት ድጋፍ ማድረግ የሚችልበትን መንገድና አማራጭ ተዘርግቶ በአዲስ መልኩ ብዙ ደጋፊና አባላቶችን በተለይ ሰዓት እንዲቀጥል የሚያስችለው የአቅም ድጋፍ እንዲያረጉ ማህበረሰቦችን በመቀስቀስ ላይ ያተኮረ ትልቅ ስራ እየተካሄደ ነው ያለውና በሱ ዙሪያ ላይ ይህንን ስራ ከሚሰሩት ሰዎች መካከል ውስጥ አቅርበን ለማናገር ጥረት እያደረግን ነው። እስካሁን የሞከርነው የስልክ ጥሪ አልተሳካልንም። በተሳበልክ በገቡልን ሰዓት አቅርበን ለአድማጮቻችን ያላችሁን ሐሳብና እንግዲህ መረጃ ለማድረስ እንሞክራለን። ከዛው ግን ከስቱዲዮቻችን እንቀጥላለን። እሱን ካልተሳካ እንግዲህ በሁለተኛነት ያዝናቸው ልዩ ፕሮግራሞቻችን ወደ እናንተ ይቀጥላሉ። ከዛ በፊት ግን ያው ዘውዱ እስኪ ምን አለ ስለ አጼ ቴዎድሮስ? መቼስ ብዙ የሚባል ነገር አለ። እንግዲህ በመጣጥፉም ላይ ብዙ ብለናል። እኛ ኢትዮጵያ ዘላለማዊ የሆኑ ኢትዮጵያ ባለውለታ ንጉስ እስኪ ከሳቸው የተወሰነ መረጃ አቀብለን
እንግዲህ አጠር ያለ መረጃ ነው ያለን። እንግዲህ ምክንያቱም ጊዜያችንም አበቃም ስለሳቸው ሰዓቱን ይዘ ረጅም ሰዓት ይፈጃል እና ግን አጼ ቴዎድሮስ በ13 ዓመት የንግስና ጊዜያቸው የባሪያ ንግድ ጎጠኝነትን ከወገብ በላይ ያለመልበስን ባህል ወዘተ አስቀርተዋል። ዘመናዊ ኢትዮጵያን ኢትዮጵያን ለመፍጠር ሙከራ አድርገዋል። ዘመናዊ ጦር፣ ዘመናዊ ምሽግ፣ ዘመናዊ ሙዚየም አቋቁመዋል። መጽሐፍ ቅዱስ በአማርኛ በብዛት እንዲታተም አድርገዋል። ስነ ጽሑፍ ፍልስፍና እንዲያድግ ጥረት አድርገዋል። የመንገድ ዝርጋታን አስጀምረዋል። ታሪክ ብሔራዊነትን ሰብከዋል። ዘመናዊ ኢትዮጵያን እና አንድነትን አስተምረዋል። እና ባጭሩ የአጼ ቴዎድሮስ እንትን በጣም ይህን ይመስላል። ግን ከዚህም በላይ ብዙ ነገሮችን አጼ ቴዎድሮስ በንግስና ዘመናቸው በ13 ዓመት ንግስና ዘመናቸው ታሪክ ሰርተው ነበር። ይህን አንጻር ስታይ ከእሳቸው በላይ ረጅም ዓመት በስልጣን ላይ የቆዩ መንግስታት የእሳቸውን ያክል እንኳን ሀገራችንን ሊያስጠራ የሚችል ነገር እየተደረገ አይደለም ስቲል እስካሁን።
እኔ በጣም የሚገርመኝ እኮ ዜዶዋ አሁን ስታነሳው በጣም የሚገርም ከሚደንቀኝ ነገር ውስጥ ከአጼ ቴዎድሮስ ከሚታለሙ ትልቅ ህልሞች ውስጥ ይሄ የዘመናዊ የጦር ኃይል መገንባትና በተለይ ለቴክኖሎጂ ካላቸው ፍቅርና ተነሳሽነት የተነሳ መንገድ በዘመኑ መኪናም ሰረገላም በቅጡ ባልነበረበት ዘመን ዘመናዊ መንገዶችን ለማስገንባት ያደረጉት የነበረው ጥረት በተለይ ከአውሮፓውያኖች ጋር ለጸባቸውም ለአብሮ ላለመጓዝም የነበራቸው አንዱ ምክንያታዊነት ይሄ ለዘመናዊነት የነበራቸው ከፍተኛ ጉጉትና ፍላጎት ነበረ። በዘመኑም በተለያዩ ታሪክ ሂደቶች ውስጥ የሰማናቸው አሉ። ኢቨን መርከቦችን እስከ ማነጽ ድረስ የደረሱበት የጊዜ ሂደት ነበር። የጦር መርከቦችም ማለት ነውና እጅግ በጣም የሚደንቅ እንትን አለ። ኢቨን አሁን ላይ በጦር ሰራዊት በኢትዮጵያ ውስጥ ባለው ሂደት ውስጥ 10 አለቃ 50 አለቃ ምትሎን የሹመት ዘይም የዘይደው በኢትዮጵያ ውስጥ እንዲተገበር ካደረጉት ንጉሶቻችን መካከል ቅድሚያ ስፍራውን የሚይዙ ናቸውና አጼ ቴዎድሮስ እንዳልከው ብዙ መረጃዎችን ማቅረብ የምንችልላቸው ብዙ ስራዎች አሏቸው። እንግዲህ እንዳየራችሁ ሰዓቱ ሁኔታ በመሃል እየገባን ወደ እናንተ እንመጣለን። እቺን የጀመርናት ሙዚቃ አድምጠን ወደ ጥያቄያችን እንቀጥላለን። አብራችሁን ቆዩ። መቼም ዘውዱ ይችን ዘፈን በመሃል ላይ እንደ ታኩ ያስገባንበት ምክንያታዊነት አለና ወደ ጥያቄያችን የምታንደረድረን የሙዚቃ ስለሰነች ነው። እቺ ሙዚቃ አለች እንግዲህ እቺ ሙዚቃ ተከትሎ ጥያቄ መሰረት ያለው እስቲ ወደ ጥያቄያችን እንደፈ
አንደኛ ይሄ ነው። ይሄ ይረገሜ ያንቺን አንቺን ይረገሙ አይኔ አንቺን ያየበት ይረገሙ ልቤ አንቺን ያፈቀረበት ምናምን ነገር መሰለኝ አርስቱ
አይላና እንዴ ማን ይዘፈነው ብዬ
እሱ ነው መልሱ ነው ያስላል። የቆየ ዜማ ነው በርግጥ
አይ ጨዋታ ነው።
እና በዚህ ይሄ ዜማ በጣም ይታወቃል። ከሙልቀን በኋላም አንድ ታዋቂ ዘፋኝ ዘፍኖታል። ይሄንን እንትን ይርዳው ጤናው እንደውም ከሙልቀን በኋላ ይርዳው ጤናው ዘፍኖት ብዙ ተቀባይነትንም አግኝቷል። ግን ለሙልቀን መለሰና ይሄ ዘፈን የመጀመሪያው ስራው የሆነው ከ2000 ግጥምና ዜማ በላይ ለሰዎች በመስጠት የሚታወቀው ታዋቂ ኢትዮጵያ ውስጥ ግጥምና ዜማ ደራሲ አሁንም በህይወት አለና የዚህ ግጥምን ለሙልቀን በመስጠት ነው ስራው ነው የጀመረው። የዚህ ግጥም ደራሲ ማን ይባላል ነው የመጀመሪያው ጥያቄያችን የሚሆነው። የሁለተኛ ጥያቄያችን ደግሞ የሚሆነው በኢትዮጵያ የመጀመሪያውን የሬዲዮ ዜና አንባቢ ሆነው የስራቸውን የጀመሩት ማን ይባላሉ ነው? በኢትዮጵያ የመጀመሪያው የሬዲዮ ዜና አንባቢ ማን ይባላሉ የሚለው ነው። ሁለቱን ጥያቄዎች በስልክ መስመራችን 0810 1900 ላይ እየደወላችሁ በቀጥታ መመለስ ትችላላችሁ። ከዚህ በፊት አንድ ጥያቄ አንድ አድማጫችን ዘወትር ጥያቄው ወደኛ በመላክ ነው የሚታወቁት። በጣም የሬዲዮናችን ባልደረባ ናቸውና እናመሰግናቸው ይገባል። እኚህ ሰው ከዚህ በፊት አንድ ጥያቄ በስልክ መስመራችን ላይ በመመለስ የሚታወቅ ልጅ አለ እና ኪንግ ሰለሞን ይባላል እና ለኪንግ ሰለሞን መጻፍ ሸለመዋል። ከዚህ በፊት የጠየቅነው የኢትዮጵያ ስቴዲየም ውስጥ አራት አቅጣጫዎች አሉ። ከአራቱ አቅጣጫዎች ካታንጋ ተብሎ የተጠራበትን ምክንያት በትክክል አብራርቶ ለሚመልሰው አንድ የመጻፍ ስጦታ ሰጣለሁ ብለው ነበርና ይሄንን የመጻፍ ስጦታ የኔ ስራ ቦታ ድረስ በመምጣት ሊሰጡኝ በእጅግ በጣም እናመሰግናለን። ኪንግ ሰለሞን መጻፍህን መውሰድ ትችላለህ፣ መጻፉ እጃችን ላይ ስለገባ ማለት ነው። እንግዲህ ኪንግ ዛሬ እንኳን እስቲ ትንሽ ፈግፈግ በል፣ ቀጣዩን ሽልማት መንዳት ውስጥ እና እንግዲህ አድማጮቻችን እንደ ተለመደው በስልክ መስመራችን 0819101000 ላይ እነዚህን ሁለት ጥያቄዎች በመመለስ ተሸላሚ ሆኖ
እንግዲህ ኪንግም በመመለስ እንግዲህ ለምንድን ነው እንዴ መልሱ መስጠት አቁም፣ እሱን አትሳተፍ አትበሉ።
አይ ጎበዝ ነው። ቀዳሚ ሁሌ ደግሞ መጀመሪያ
ደዋይ ነው። እንግዲህ ተለመደ እንግዲህ ምንድን ነው ቀዳሚነቱን እንደሚይዝ ተስፋ እናደርጋለን። አድማጮቻችን ተሳተፉ፣ ተሸለሙ። ይሄ ጥያቄና መልስ ዋና አላማው እናንተን ለማሳተፍ ከኛ ወደ እናንተ ብቻ ሳይሆን ከእናንተ ወደ እኛ የሚመጡ ሀሳቦችንም በዚሁ መንገድ ለመክፈት በሚል ነውና ተሳተፉ የሚለው ዳግም ግብዣችን ነው። በቀጣይነት እንግዲህ እንደ ፕሮግራም በዋናነት ይዘነው የነበረው የስልክ ውይይት እስካሁን በተወሰነ የቴክኒክ ችግር ምክንያት ማቅረብ አልቻልንም እና በተለዋጭነት ሁልጊዜም
የብሩክ በረከት የመዝናኛ ፕሮግራም ይቀርባል። እንግዲህ አድማጮቻችን እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ።
ዛሬ የውድ ጨዋታ ፕሮን ከጋሽ አበራ ለማ ቀደምት ድርሰቱ አንድ የሆነውን ሞገደኛው ነውጤ አጭር ልብ ወለድ የውድ ጨዋታ ፕሮግራም ላለው እንዲሆን አሳጥረን አቅርበነዋል። ጋሽ አበራ ሞላ አበራ ለማ በቀደምት የኢትዮጵያ ስም ነው። ኑሮውም በኖርዌይ የሆነው አበራሬ ራሲያ ማህበር ብቸኛው የመጀመሪያው ጥቁርና መፍቻ ቋንቋው የሚጽፍ አባል ራሲ ነው። አቀፍ ኮሚቴው የረዳ በመሆንም ይታወቃል። እነሆ ሞገደኛው ነውጤ ስምህ? ጠየቁት ዳኛው። ነው መልስ ሰጠ ተረጋግቶ። እድሜ አሉና ብለው የጎድን አስተዋሉት። ደጃች ገለታ ወርቾ ለባል ያገቡለት ነው ይላሉ የተወለድፉት። እንዲህ እንግዲህ ዘመኑን ያስሉት የትና የት እንደሚያሰላስ አመልካሽ ጣቱን በጆሮ ጉንዱ ላይ ደግኖ መለሰላቸው። አመተ ምረቱን አታውቀው? ፊት ለፊት በጥያቄያቸው አፈጠጡበት። ና የምህረት ዘመን አንዴ ይመጣል። ምን ተይዞ ብለው ነው ጌታ ሲለው እጥ ይሆናል። ሲለው ውርጭና አረሙ የቡአይ ያስረዋል። ምን ውጡ ብለው ነው አታደም ተታሰማ። እኛችን አልተግባባን መሰለኝ። እኔ አልኩ አቋረጣቸው ተከሳሹ ነውጤ። እግርግ ይጫውቱ ከከተማ ሰውት እንዲያ ታንጀቴ ነው የምወደው። አቶ ነው ለተጠየቀው ጉዳይ ብቻ ቀጥተኛ አድራሻ ያቤቴ ስራ ለምን እንደ ተማ እኔ ያው ለሱ እንደሆ የተጠራጠረ መስ አሁን አንተ እኔ ለምን እንደ ተከሰሱ ነው የለም አላውቅ ጌታው ነጋገር መለስ ያስ አላጠፋህም ወይ ላቸውን እንደሚክዱ ተከሳሾች ሁሉ ማሚያ ወደዚያ ሳይሆን አይቀርም የሚል ግምት ይወስ ፈገግታ አሳዩ። የምን ነፍስ ስብዓት ላቡ ነውጤ መሃላናቱን የተመደጋጤ ወከካለ። የሰው ነፍስ እንኳን የሰውን የጫጩት የሚያሳዝነኝ አሁንም በድንጋጤው አለቀቀ። መስቀለኛ ማተበ ተፈር አልገደልከው ዳኛው እንደመቆጣታ ተፈራ ሞተ እንዴ ይል ራሱን ወኝጮ ሲጀምር ዳኛው አቋረጡትና በመሰስ ሳቅ ይያሉ እንዳይሞታ ያቄው ለሱ እንደሆ የተጠራጠረ መሰለ። አሁን አንተ እኔ ለምን እንደ ተከሰሱ አሁን አንተ የለም አላው እንጌታው ፍርጥም ባለ አነጋገር መለሰ። ነፍስ አላጠፋህም? ሆነ ብለው ወንጀላቸውን እንደሚክዱ ተከሳሾች ሁሉ የነውጤ ማዝማሚያ ወደዚያ ሳይሆን አይቀርም የሚል ግምት የወሰዱ ውስጥ ዳኛ የመጻት ፈገግታ አሳዩ። ነፍስ የምን ነፍስ ስብዓት ላቦ ወልድ ነውጤ መሃላናቱን የተመታል በድንጋጤ ወከካለ። የሰው ነፍስ ኧረ በፍጡም እንኳን የሰውን የጫጩት የሚያሳዝነኛል። በስማ አሁንም በድንጋጤው አለቀቀው። መስቀለኛ ማተበ ተፈራ ደፍርስን አልገደልከው ዳኛው እንደመቆጣታ ተፈራ ሞተ እንጂ ወይኔ ወይኔ ወንድሜን ወይኔ ራሱን በእጆቹ ይዞ መጮ ሲጀምር ዳኛው አቋረጡትና በመሰስጥ ሳቅ ይያሉ እንዳይሞት አድርገህ ነው ኖሯል እንዴ የገደልከው? ራል ገደልኩትም ምን የማሞቱንም ገና ከርሶ መስማቴ ነው። ወይኔ ወይኔ ወንድሜን ወይኔ አብሮ አደገን ወይኔ ወይኔ ለመሆኑ የት ነው የሞተው? ማን ነው የገደለው? አለ ካንጀቱ ፍክስክ ብሎ ማልቀሱን ተያዘ። አቶ ነውጤ ለተጠየቀው ጥያቄ በትክክል መልሱን ብቻ ስጥ። ምን ታምታታለ? ተከሳሹ የሚያፌዝባቸው መሰላቸውና ዳኛው የምር ተቆጡ። ጌታዬ አብረን አፈር ፈጭተን ውሃ ተራጭተን በአንድ ቀን ያደግነን እኮ እውነት ወነው እንዴ የሚሉኝ? እውነት ተፈራ ሞት? የት ነው የተበረው? ወይኔ የተፈራ፣ ወይኔ የተፈራ፣ ወይኔ ጓደኛ፣ ወይኔ ወንድሜ። በፍርድ ቤት ውስጥ እየየውን አቀለጠው። አትጮብን። ለመሆኑ ወንጀሉ ለመፈጸም ያነሳሳ ምክንያት ምንድን ነው? የዕለት ወይስ የቆየ ግጭት ነበራችሁ? ዳኛው ወደ ጉዳዩ ጭብጥ ቶሎ ለመሸጋገር ተከሳሹ የዘየደውን የማምለጫ መንገድ ለማስተናከል የፈለጉ ይመስላሉ። አያ ጌታዬ፣ እሱን ሳያንሱት፣ ያን የጠላት አገራችንን በወረራት ዘመን በገና ጭራ ርዑስ እንጫወት ነፍሱን ይማረውና ከወሰን ጋር ክፉኛ ተጋጅተው ተፈራ ባፍና ባፍንጫው ደም ሲተፋ ተሸክሜ ከቤት ያገባሁትና ነፍሱን ያተረፍኩት እኔ ነበርኩ። ምን ያደርጋል የልጅነት ጓደኛ፣ ትዝታው ብዙ ነው። አሁን እውነት ተፈራ ሞተ ነው የሚሉኝ? ወይኔ ተፈራ፣ ወይኔ ጓዴ፣ ወይኔ ወይኔ። መልሰን የኑ አትጠይቀኝ። በንዴት የንባብ መነጽራቸውን ከጠረጴዛቸው ላይ ወርወር አደረጉት። ዳኙ ይርታ ይርታ፣ ጌታ ለመሆኑ ምን ነክቶት ነው የሞት? ወይኔ ጓዴ፣ ወይኔ ተፈራ፣ ወይኔ ነው። ራሱን ወገቡን አፈራርቆ በእጆቹ እየያዘ እየየውን አቀለጠው። ምን ምንድን ነው የምታምታታው? ማን ስነ ስርዓት አስከባሪና አስወጣልኝ ከዚህ። አይምሮ የተነካ መሆን አለበት። አማኑኤል ተልኮ የምርመራ ውጤቱ ዛሬ ሳምንት ከፋይሉ ጋር ተያይዞ ይቀርብልኝ ሲሉ በቁጣ የቀሉ ድፍር ሳይኖቻቸውን እያጉረጠረጡ ትዕዛዝ ሰጡ። ሲቆጡ የሰው ቀልብ ይገፋሉ። ወይኔ ተፈራ፣ ወይኔ ጓዴ፣ ወይኔ ጀግናው፣ ወይኔ ተወቆጫው፣ ወይኔ ወይኔ እያለ በስነ ስርዓት አስከባሪዎች እየተገፈተረ ወደ ማረፊያ ቤት ተወሰደ። በሁኔታው ያልተደናገጠ ሰው አልነበረም። ይህን ሆስፒታል ታውቀዋለህ? መርማሪው ከአማኑኤል ሆስፒታል የስነ አእምሮ ታዋቂ ሐኪሞች መካከል አንዱ ነበር። እንዲያውም አለ ነውጤ ፍርጥም ብሎ፣ ሆስፒታሉን ስም አታውቅም? እንዲያውም አለ በድጋሚ አለማወቁን ለማረጋገጥ አንገቱን ነቀነቀ። አማኑኤል ሲባል ሰምታ አታውቅም? በአግራሞት አይነት አፍጥጦ ተመለከተው። እንጌታ ምን መስማት ብቻ አሳምሬ ነው የማው። አንቱ ጌታው እውነት ኦፎን አማኑኤል ሳላው ቀርቼ ነው የሚጠይቁኝ? በእጅጉን የማው። እንዴት የደራ የኮራ ታቦት መሰሎት? አይ ያ ያጣዱ ማማር አየጉልላቱ አሰራር ፍድር የለውም አለና የሀገሩን ታቦት ቆፈን አማኑኤልን የተጠየቀ መስሎት ለጠያቂው በሚገባ ለማስረዳት ሞከረ። ገባኝ ገባኝ፣ አሳምረ ነው የምታውቀው። ለመሆኑ ልጆች አሉ? አለና የሳይን አእምሮ መርማሪው ቀጠለና ጠየቀ። እንጌታ ያውም ዝግባ ዝግባ የሚያህሉ ሞታ አይጥራቸውና ሁለት ወንዶች ሁለት ሴቶች አሉኝ። የባህር ልጅ የዚያው አገር ቤት የሞት ዳር ይዞ ግብርናውን ያስኬደዋል። ብቻ እንዲያው ሾተ ላይ በቤቱ ገብቶ ወንድ ልጅ አልበረክትልህ አለው እንጂ ሁለት ሴቶች ልጆች አፍርቷል። ተዋያ ሴት ነች። አሁን በእርቡ አባወሯ ባይሞትባት ደህና አማች ያፈራችልኝ ነበረች። ብቻ እንዲያው ከጊዜ በኋላ ጤና አታብኛለች። የእሷን ተከታይ ሀረርጌ ገብታ ከከተመች ያለፈው ታህሳስ ገብርኤል እደፈን 8 ዓመቷ። ብቻ እንዲያው ከልጅነቷም ጨካኝ ቢጤ ነች። አንድ ሁለት የወረት ከጣፈች ወዲህ ከነተ ስፍሯ ድምጧ ጠፍቷል። የመጨረሻ ልጄ ግን ወታደር ነው። አይ የሚጠፍልኝ ወረት፣ አይ ሰላምታ አጣጥ እንዲህ አይምሰሎት። እንዲያው ጌታው አጠቋቆሱ መቼም ያባቱ ነው ይለዋል አሉ። ይህን ረጅም እንዲሞት ፈር። ጥሩ ጥሩ፣ ደህና ልጆች አፍርተሃል። በነገራችን ላይ ራስህን ያመሃል። ረንክች ተፈጥሬ ይህን ያህል ዘመን ስኖረ አንድ ራሴን ብዬ ተኛሁበት ዕለት የለም። እንዲያው ብቻ እንዳንድ የደመና ሲወር ብር ብር ይለኛል። መጥፎ የበረሃን ዳዳለች አልፎ አልፎ ትነሳብኛለች። ታወዲ ህመም የሚሉ አያወኝም ተመስገን ነው ጌታ አለ። በደስታ ፈገግጋለ ነውጤ። ዶክተሩ ከመላሹ አንዳንድ ማስታወሻዎችን እያሰፈረ ነው።
ከሰዎች ጋር ምን ያህል አግባብ አለ? በክፉ የሚተናኮሉ ሰላምታ የሚያደፈርሱ ሰዎች አሉ። ለምሳሌ እንደው የተጣላቸው ሰዎች አሉ።
ያ ጥበያዋ ማርያ እኔ ነው ያለ። እኔ በአገር የተከበር የታፈርኩ የተጠራ ሰው ነኝ። የተጣላ ማስታረቅ፣ የታመመ መጠየቅ፣ የተቸገረ መርዳት፣ የሞተ መቅበር እንጂ ከክፉ የምገጥም አይደለሁ። በስመ አብ በሉ አንቱ። እንዲያው ምን ሲሉ ይናሰቡ ሳሊን የቅድስ ነውጤ። ፊቱን አስከፍቶ አማተበ። ደህና ይበቃናል፣ ውጭ ቆያ እንዴ። አይ ጌታ ጨዋታ ስንያው ጥሞኝ ነበር። እስቲ ይሁ ሌላ ጊዜ ደግሞ በብዙ አውቀዋታለሁ። በሉ ጤና ይስጥልኝ፣ ጤና ይስጥልኝ ጌታው፣ እግዚአብሔር ያክብርልኝ፣ እግዚአብሔር ያሰንብትልኝ እያለ እጅ ነስቶ በአንዲት ነርስ ረዳትነት የዶክተሩን በር ከፍቶ ወጣ።
ሲስተር ይህንን የሕክምና የምስክር ወረቀት ወደ ፍርድ ቤት እንዲላክ አድርጊ አለና ዶክተሩ የጻፈው ማስረጃ ለነርሷ ከፋይል ጋር አቀበላት።
አሃ ሐኪሙ ጤናማ ሰው ነህ ብሏል አሉ ዳኛው በቀጠሮ ቀን ነውጤ ከችሎቱ ቀርቦ በተከሳሽነት እንደቆመ። ጤናማ ሰው ነው ብሏል አንቱ ጌታ ታመሜ ኖሯል እንዴ? እረ አንተ አለ እረ ሐኪምም በእጁ ዳስፈኛው እንዴት ነው የሚሉኝ ጌታ? የመገረምም የመደነቅም ሁኔታ ከፊቱ እያስነበበ በጥያቄ አይነት ዳኛውን ትኩር አድርጎ ተመለከተ።
ደናማ ሆነህ የሰራኸውን ወንጀል ባለሸፍ ፈጠርክ ነበር። በምጸታ አነጋገር ባሽሙረካ አድርገውት ከፊታቸው ባለው ፋይል ላይ ናቸው ኖረውሩ። ጤና መሆን የወንጀል ነው እንዴ ጌታው? ምን ይሸፍታለሁ? እረ ጤና ነኝ ጌታው። ባሽሙሮ አሽሙር በመመለሱ የርካታ ፈገግታ በዙሪያው ገባ። በተቀመጡት ከፊቱ ላይ አስነበበ። አጣምጣታ ፍየል ወዲያ ቅዝምዝም ወዲህ በብራቸው ወደ ነውጤ እያመለከቱ ገሰጡት። እንዴ ጤና ነኝ እኮ ነው የምለው። ጤናም ሆነ ማንታታት ነው እንዴ ጌታው? ኧረ ምን ጉድ ነው የለባው። መገረሙን ለመግለጽ አመልካች ጣቱን አፍንጫው ላይ ጣል አደረገ። አሁንም አታምታታ የሰራኸውን ወንጀል በዝርዝር ግልጥ ነው የምልህ አሉና በፍስጭት መነጽራቸውን አውልቀው እንደ ልማዳቸው ወርወር አደረጉት። ቀዩ ፊታቸው ድል መሰለ። ሲናደዱ ሁሌም እንዲያደርጋቸዋል።
የምኑን ዝርዝር? ጤናማነት የን ከትናንት በስቲያ አንድ ጨዋ ሰው ጠዩ ወኛ ወጋውትን ደን አልንገሮት ራሴን ብዬ ስለ ጤንነቱ በዝርዝር ሊያስረዳ ተረጋግቶ ሲጀምር ዳኛው በቁጣ አቋረጡት። የተፈራን አሟሟትን አንተ እንዴት እንደገደልከው አስረዳ ነው የምልህ። ሲናደዱ ቀንደባቸው እንደመቆም ብሎ ግርማ ሞገሳቸው ሊያስፈራ
ጌታው የምሮን ነው እንዴ? ተፈራ ሞቷል እንዴ? ምን ነው ምን አገኘው? ወይኔ ተፈራ፣ ወይኔ ባልንጀሬ፣ ወይኔ አብሮ አደጌ
እያለ እንደ ተለመደው እየየውን ሲያቀልጠው ችሎቱ ቀፎ እንደተነካ ነብ አንዴ በእምምታ ጸጥታው ተናወጠ። አትጮህብ እንግዲህ ያለህን አልፈጸምኩም የምትለው? ዳኛው ነውጤን ወደ ወንጀሉ ጭብጥ ለማምጣት የሚታገሉ ይመስላሉ።
አረ ወበዝ እኚህ ሰው የምራቸውን ነው መሰል። ተፈራ ሞት? ወይኔ ወይኔ ሳተናው፣ ወይኔ ተፈራ።
እየየውን ሲያያዘው አቃቢ ጉጣልቃ ገባ።
ክቡር ፍርድ ቤት አስተያየት እንድሰጥ እንዲፈቀድልኝ ጠይቃለሁ
አለና ከተቀመጠበት ተነስቶ እጅ እንደመንሳት አለ። አቃቢ
እሺ
አቃቢ ህግ ተናገር አሉ ዳኛው ፈገግ ብሎ።
ተከሳሽ ቃላትን በመጠምዘዝ ሐሳብን በማወዛገብ ከጭብጡ ለማምለጥ ታጥቆ የተነሳ ስለሆነ ክቡር ፍርድ ቤቱ የህግ ምስክሮችን አቅርቤ እንዳሰማ ይፈቀድልኝ።
እርጋታ በተሞላበት አነጋገር እጅ ነስቶ ጠየቀ።
የለም፣ የእምነት ክህደት ቃሉን ሳይሰጥ ሊሆን አይችልም
አሉ ዳኛው ካምባቸውን ከተከሻቸው ላይ ግራና ቀኝ ሳብ አድርገው።
እንግዲያው ተከሳሹ ለፍርድ ቤቱ ስራ ያልተመቸ ከመሆኑ በላይ በፌዝና በቀልድ ችሎቱን ለማስደፈር የታጠቀ ነውና አንድ እርምጃ ወሰዱልኝ።
የአቃቢ ህግ አነጋገር የማስጠንቀቂያ ድምጸት የተላበሰ ነበር።
አቶ ነውቴ፣ የአቃቢ ህግን አስተያየት አድምጠክ ምንድን ነው መልስ?
ድምጸት ፈገግታ በመነጽራቸው አናት አሻግረው ተመለከቱ።
አየታይ፣ ምኑን አላዳመጥኩትም። ልቤ በልጓ አዝመራ ላይ ተንጠልጥሎ ያራዳውን መሬት እንዴት በደቦ እንደማርሰው በሐሳቤ ሽቅብ ቁልቁል ስለው ነው ላፍታ እርሱ ያቋረጠ። እውነትም በችሎቱ ላይ ታፌዛ አለ። እዚህ የተሰየምነው ለጨዋታ መሰለ እንዴ? እንዴት ችሎቱን አታዳምጥም?
ተከሻቸውን ሰበቅ እያደረጉ ከእግር እስከ ራሱ ገላመጡት።
ችሎቱ? የምን ችሎት ጌታ? የምንስ ፌዝ መጣብኝ? ረባጣይቱ? የለም የለም፣ አይሆንም ጌታ፣ አይፈታተኑኝ እንጂ አማብርሃንም አትወደው እንጂ ያለውን አጉል ነገር
ነውቴም በበኩል ያመረረና የተቆጣ መሰለ። የምን ችሎት ለመሆኑ? ምን መሰልን? ቀጥ ብለህ ትናገራለህ፣ ተናገር፣ ያለበለዚያ ጸጉርህን ተላይ ተትገባታለህ አሉና ዳኛው ግራቸውን በነውጤ ላይ ቀስረው እንደመዛት አሉ።
አረ ተው ጌታው፣ በእኔ አምሳል የተፈጠረውን ለይቼ የማዋም ቆፍጣና ገበሬ ነኝ። ዛሬ እርፍ ጨብጥ ቢያዩኝ ከከተማው አደልዳይ መድበውኝ ሰውና ሌላን ለይቼ የማለው አስመሰሉብኝ። እዚህ ጀማ ፊት ያዋርዱኛል። አረ እንደው አንድ የማይወደውን ነገር አይደል ጌታው።
መንፈሱ በመቆጣቱ ያ እንደ ጅማት ክር የሚታየ ዞሮ ግንዱ ደምስር ይበልጥ እንደ ሸምበቆ ወደደረ። በቅሬታ ግንባሩን አሻሸና በረጅሙ ተንፍሶ የዳኛውን መልስ ተጠባበቀ። ተከሳሽ አሁንም ከዋናው ጭብጥ እየወጣ ነውና ክቡር ፍርድ ቤት የችሎቱን ስነ ስርዓት እንዲያስከብር በድጋሚ ጠይቃለሁ አለ አቃቢ ህጉ ጣልቃ ገብቶ።
የአቃቢ ህጉን አስተያየት ተቀብለናል። አቶ ነውጤ የወንጀሉን ድርጊት በሙሉ አልፈጸምኩም ነው የምትለው ማለት ነው? ደና፣ ይኸው ይመዘገባል።
ዳኛው በጉዳዩ ተከሳሹን ወደ ዋና ጭብጥ ፈጥነው በመድረስ እልባት ሊያበጁለት ይፈለጉ ይመስላሉ።
ወንጀል? የምን ወንጀል ጌታ?
ኧረ በለባው ውል ያለው ነገር እንጫወት። የልጫዋታው ነው እኮ ወይታችን ሁሉ በግርምት ነውጤ ራሱን ነቅንቆ በቅሬታ አንገቱን ደፋ። በቃ በቃ፣ ሌላ አስተያየት አያስፈልግም። ተፈራን አልገደልኩም ብለሃል፣ ይኸው ተመዝግቦልሃል። የዛሬ ሳምንት የምስክሮቹን ቃል በየተራ ይሰማል አሉና ዳኛው እየተቻኮሉ በአጀንዳቸው ላይ ማስታወሻቸውን ያሰፉ ጀመር። አቃቢ ህግ ምስክሮቹን አቅርቦ ነውጤና ተፈራ ወንዝ ሲሻገሩ እንዳዩ ተናገሩ። የተከሳሽ ጠበቃ ማስረጃ የለም ሲል ክሱን የምስክሮቹን ክስ የምስክሮቹን ምስክርነት አጣጣለ።
ወየት ነው ያለ ጓዴ? ወየት ነው ያለ ኖቴ? ወየት ነው ያለ ባልንጀሬ? ኧረ ከጉድ አውጡኝ! አረ ማልዱኝ! አረ ገላግሉኝ! ጓዴ ባልንጀሬ ነውቄ!
እያለ አንድ እንግዳ ሰው ችሎቱን በጩኸት እያናወጠ ወደ ዳኛው ወንበር ተጠጋ።
ምንድን ነው?
ስነ ስርዓት ሰውዬ፣ ፍርድ ቤት ውስጥ ነው እኮ ያለኸው። ስነ ስርዓት ያዝ፣ አትጩ! እያለ ስነ ስርዓት አስከባሪው ቢከተለውም በሰውየው ሊረጋጋ አልቻለም። አረ ወንድን ያምላክ አረ ስለ ነፍስ አረ በነውጥ የሞት ወግዱልኝ ወንድሜን ወንድሜን ነውጤን ባልንጀሬን እያለ ዱታነኛል። ተፈራ ተፈራ ባልንጀሬ ወንድሜ አለ የሞት ሞቱን ነውጤ ለካስ ያልታወቀው ሰው ሟች የተባለው ተፈራ ደፍርስ ኖሯል። ምን ፍርቻ ፈረደበሳ ምን ማአት ወረደበሳ ነውጤ የወንዝ ልጅ ያገሬ ልጅ አብሮ አደግ ምን አገኘሳ ወይ ነዶ ወይ ወንድሜን ወይ ወንድሜን አለና ከነውጤ ጋር አንገት ላንገት ያይዘው መላቀስ ጀመሩ። የኔ ስዳው ገብስ ነው እዳው ገብስ ነው አንተ ለሞኑ ነፍስ አለ ሙታል ብለ ወርሜን ዘበላከርም የለ ማልንገር የተፈሪት ፈሪት ጓዴ ጓዴ አሁንም የናፍቆታቸውን ያህል አንገት ላንገት እንደተያዙ ሲላቀሱ ችሎቱ ያልተጠበቀ አጋጣሚ ውስጥ ከተው አስደመሙት። አንድ ጊዜ ጠጥታ ጠጥታ ስነፍራት አስከባሪ አንዴ አስታግሳቸው ባክ አሉ ዳኛው መደናገጣቸው ካነጋገራቸው ያስታውቃል። እስቲ አንድ ጊዜ ጠጥታ ባካችሁ ችሎቱን ወረበሽና ስነፍራት ማበላሸት እንደሚያስቀጣችሁ አታውቁ ለምን ጠጉራችን ተላክተን ገባን እንዳትሉ አለ ስነፍራት አስከባሪው ካንጀቱ እንዳልሆነ ያነጋገሩ ድምጸት ያስታውቃል። አቶ ተፈራ ደፍርስ ማለት አንተ ነህ አሉ ዳኛው ባድናቆት ክብለው እየተመረከቱ። አሁን ጌታ እኔ ነኝ እኔ ነኝ ተሰኛው ተፈራ ደፍርስ ማለት ባልንጀሬ ለመከራ ያደረኩት ወይኔ ጓድ ወይኔ ነውጤ እያለ እየጆን እንደመከተል ዳደው። ለመሆኑ የት ነበር ሙተ ተቀብረሃል አልተባልክም ነበር እንዴ ከየት ተገኘህ አሉ ዳኛው። ሌሎች የሚጠይቁት ጥያቄዎች ያለቁባቸው መስል ተራል ሞትኩም ወሚያ ያዩኝ ጌታ ታላት የት ሄዶ ሞቴን የሚመኘት ሄዶ እኔም ሞት አንድ የሳለ እንኳን ሞት ብርቱ ህመም አይነካኝ ምን አልኩት ጌታ እያለ ሞት መባሉን የተጠገነን ያህል እየተንገሸገሸ መልሰጠ። ግራና ቀኙ ባጋጣኙ እንደተደናገጠ ነው። አቶ ነውጤ ቂም በቀል የተያዝከው እንዲያው የቆየው ይሁን የቅርብ ጊዜ ቁርሾ ባንተ ላይ ያለው ሰው አለ አሉ ዳኛው ወደ ነውጤ ባመልካሽ ጣታቸው እያመለከቱ። እኔ ተወልጄ አድጌ ቤትና ንብረት እስካፈራሁበት ጊዜ ድረስ ከሰው ጋር ብርቱ ጠብ የተጫጫርኩበት የተያየምኩበት ሰው የለኝም ብቻ አለና ነውጤ ንግግሩን አቋርጦ መሬት መሬት ያይገባ። እንዴት ብቻ ተናገረው ለማለት ያሰብከው አሉ ዳኛው ፈጠነው። ብቻ ደም የተጣባ ነው ወገናል ጊዜው እንኳን ሩ ነው የክፉም የበጎም ሳንባባል ይኸው እስተዛሬ ቆይተናል አለ ነውጤ እንደ አይን አፋር ልጅ አገረድ ካንገቱ ጎንበስ ቀናያል። እነማን ናቸው በምንስ ምክንያት ነው ደም ልትቃቡ የቻላችሁት ጠየቁ ዳኛው። ያጎት የልጅ የነ አያደፍ ድፋባቸው ያጎት ልጅን ገሎ ታገር በመጥፋቱ አለ በመልሱ ነውጤ። ጌታው እድም ያልቆት አፋፍ ሆኖ አያ ተፈራን ጀማ ሲወስደው አየሁት ይል ለዘመዶች ነገረ ያልቆሰው ያያደፋባቸው ታላቅ ልጅ ነው ሲል ተፈራ ጣልቃ ገብቶ ለዳኛው አስረዳ። እሱ ሰውዬ ነው አቶ ነውጤ አንተን ደፍቆ እንደገደለ አውርቷል ማለት ነው ይችነች በቀል ማለት ከወንጀል ነፃ የሆነውን ሰው ነው እንዲጉላላ ምክንያት የሆነው ይገርማል አሉ ዳኛው አመልካች ጣታቸውን ካፍንጫቸው ላይ ጣል አድርገው ነውጤን እያስተዋሉ። እንዴታ ጌታ ተጥንትም ነጣ ነኝ እንዳረገ የጠራው እንደወተት የነጣው እንዴታ ሲል ነውጤ የግራ ቀኙን በአይኑ እያማተረ የቆመበት ተንጎማለለ። ዳኛው ፍርዳቸውን አሰሙ። አቶ ነውጤ ደስታ ነፃ ሰው ነው ንጹህ ሰው በሐሰት ወንጅለው ያለ አግባብ እንዲጉላል ያደረጉ ተንኮለኞች ሁሉ በአስቸኳይ ለፍርድ እንዲቀርቡ በማለት መዶሻቸውን አንስተው ግቡ አደረጉት። ክቡራትና ክቡራን የሁድ ጨዋታ አድማጮች ሞገደኛው ነው ተሰኘው ነው ትንሽ ረዘም ያለ ለሁድ ጨዋታ ፕሮግራም ሰዓት የማይበቃ ስለሆነ በዚህ መልኩ ባጭሩ አቀርበናል። አሁንም በድጋሚ መልካም የገና በዓል እንዲሆንላችሁ እየተመኘን ከቀሪ የሁድ ጨዋታ ፕሮግራም በኋላ ያሉትን ፕሮግራም እንድትከታተሉ እንጋብዛለን።
አድማጮቻችን እንግዲህ የዜና ወጃት ሰዓታችን ተጠብቀን ባለመምጣታችን ይቅርታን ጠይቃለን። ከዚህ ቀጥለን የዜና ወጃችን ይቀጥላል። ከዛም ደግሞ መግቢያችን ላይ እንዳስተዋወቅናችሁ እንግዲህ ካቶ ባይሳባ ቆያ ጋር ረዘም ያለ ቆይታ በአገራችንም በተለያዩ ሁኔታዎችም ላይ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ በድጋሚ አብራችሁን ቆዩ።
ከረፋዱ 11 ሰዓት ሆናል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አባይ ዜናዎች ቀጥለው ይሰማሉ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከኢትዮጵያ መንግስት ወታደሮች ጋር ባደረገው ውጊያ በርካታ ወታደሮችን መግደሉንና ማቁሰሉን አስታወቀ። የኦጋዴን የዜና ወኪል የኦብነግን አባል ጠቅሶ እንደዘገበው ውጊያው የተካሄደው ታህሳስ 30 2010 መሆኑ ተዘግቧል። በሁለቱ ወገኖች መካከል በተደረገው ውጊያ በመንግስት በኩል መረጋጋት ባይገኝም የመንግስት ወታደሮች መገደላቸውና ማቁሰላቸው ተመልክቷል። በጃሌሎ መንደር ተደረገ በተባለው በዚህ ውጊያ ከወታደሮች መገደልና ማቁሰል በተጨማሪ ጦር መሳሪያዎች፣ ጥይቶችና የመገናኛ መሳሪያዎች መማረካቸው ተዘግቧል። በሁለቱ ወገኖች መካከል ተደረገ ስለተባለው ውጊያ ከገለልተኛ ወገን የተባለ ነገር የለም። ኦብነግ በተደጋጋሚ በኦጋዴን አካባቢ በህወሓት ሰራዊት ላይ ጥቃት እየሰነዘረ እንደሚገኝ ሲታወስ፣ ድርጅቱ ከዚህ ቀደም በነዳጅ ፍለጋ ላይ ተሰማርቶ የነበረው የቻይና ኩባንያ ላይ ጥቃት በመሰንዘር 74 የኩባንያው ሰራተኞች መግደሉን ይታወሳል። ይህንንም ተከትሎ የህወሓት አገዛዝ በሶማሌ ክልል መጠነ ሰፊ ወታደራዊ ዘመቻ ለመክፈት በሚል አካባቢውን ለዓለም አቀፍ መገናኛ ብዙሃንና የእርዳታ ድርጅቶች ዝግ በማድረግ የጅምላ ግድያና ሰብአዊ መብት ጥሰት ፈጸሙን የተለያዩ ዓለም አቀፍ የሰብአዊ መብት ተቋማት ሪፖርት ማድረጋቸው የሚታወስ ነው። ትውልደ ኢትዮጵያዊን ባለጸጋ ሼህ መሐመድ አላሙዲንን ጨምሮ 60 ያህል እስረኞች ከሆቴል ወደ ወህኒ ቤት መሸጋገራቸው ይፋ ሆነ። የሳውዲ አረቢያ መንግስት በድርድር እንዲፈቱ የጣለባቸውን የገንዘብ መጠን ለመክፈል ያልፈቀዱት እስረኞች በወህኒ ሆነው የሙስና ክስ እንደሚመሰረትባቸውም ለማወቅ ተችሏል። ምግብን ሳይጨምር ለመኝታ ብቻ በቀን $800 እየተከፈለላቸው በዘመናዊው ሪትስ ካርልተን ሆቴል ውስጥ የነበሩት ልዑላን ባለጸጎች አልሄር ወደ ተባለው ወህኒ ቤት የተዛወሩት ከቀናት በፊት መሆኑን ሚድል ኢስት ሞኒተር ዘግቧል። $800 ቢሊዮን ያህል የባንክ ተቀማጭ ገንዘብ የታገደ ሲሆን ታሳሪዎቹ በድርድር የሀብታቸውን 70% ከፍለው እንዲወጡ አማራጭ ተሰጥቷቸው እንደነበር አይዘነጋም። ከቀናት በፊት ከሪትስ ካርልተን ሆቴል አልሄር ወደ ተባለ ወህኒ ቤት የተሸጋገሩት እስረኞች 60 ያህል መሆናቸው ታውቋል። በአረቡ ዓለም ቁጥር አንድ ባለሀብት የሆኑት ልዑል አልዋሲድ ቢን ታላልን ጨምሮ በአረቡ ዓለም ሁለተኛ ባለጸጋ የሆኑት ትውልድ ኢትዮጵያውን ሼህ መሐመድ አላሙዲንን አክሎ በወህኒ ቤት የሚገኙት እስረኞች ክስ ሳይመሰረትባቸው በድርድር እንዲፈቱ የሳውዲ መንግስት አማራጭ ሲያቀርብላቸው መቆየቱ ይታወሳል። እንደ አውሮፓውያን አቆጣጠር ህዳር 4 2017 በቁጥጥር ስር መዋላቸውን ተከትሎም በሳውዲ አረቢያ የሚገኙ 1200 የባንክ ተቀማጮች መታገዳቸው ተዘግቧል። የዚህ ተቀማጭ ገንዘብ መጠንም $800 ቢሊዮን እንደሆነ ታውቋል። ልዑላሉና ባለሀብቶቹ በሙስና የወነጀለው የሳውዲ አረቢያ መንግስት ከተከሳሾቹ ከ100 እስከ 300 ቢሊዮን ዶላር ለማስመለስ ማቀዱንም ይፋ አድርጓል። ጉዳዩ ወደ ክስ ከማምራቱ በፊት ተከሳሾቹ በሳውዲ ከሚገኙ ሀብታቸው እስከ 70% ለሳውዲ አረቢያ መንግስት ለመመለስ ወይም ለመስጠት ከተስማሙ ክስ ሳይመሰረትባቸው በነጻ እንደሚለቀቁ ቃል ተገብቶላቸው እንደነበር ይታወሳል። የተወሰኑ እስረኞች የተጠየቁትን በማሟላታቸው ከእስራት ነጻ መውጣታቸው ተዘግቧል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን የወሲብ ቅሌት የሚያሳይ መረጃ ይፋ መሆኑ ተዘግቧል። ዶክተር ደብረጽዮን በወሲብ ጉዳይ ላይ የኢሜልና የኢንተርኔት ግንኙነት የሚያጋልጥ መረጃን ተሰብሮ ወጥቷል። በወጣው መረጃ ላይ ዶክተር ደብረጽዮን ዘውትር ከሚጎበኙዋቸው የወሲብ ድረገጾች ከዝሙት አዳሪዎች ጋር ያደረጓቸው ግንኙነቶችና ሌሎች ቅሌቶች ይፋ ሆነዋል። የትግራይ ክልልን እንዲመሩ ሰሞኑን የተሰየሙት ዶክተር ደብረጽዮን ገብረ ሚካኤል የኤሌክትሮኒክስ መልእክት ሳጥናቸው ተሰብሮ ይፋ የሆነው የመረጃ እውቀታቸውም ጥያቄ ውስጥ እንዲገባ ሆኗል። ከፍተኛ የስነ ምግባር ጉድለት ያለባቸው መሆኑም ተዘግቧል። የተበተኑትን መረጃዎችና ትክክለኛነት በባለሙያዎች አስጠንቶ በማረጋገጥና ተጨማሪ መረጃዎችን በማካተት ሪፖርቱን በ15 ገጽ ያጠናቀረው ጋዜጠኛ አበበ ገላው ዶክተር ደብረጽዮን ከ10 በሚበልጡ የዓለማችን ከተሞች የነበራቸውን ቆይታ ፈትሿል። ገብረ ሚካኤል መለስ በተባሉ የትግራይ ክልል ኮሚኒኬሽን ጉዳዮች ኃላፊ ማህበራዊ ገጽ ላይ በይፋ ከወጣ በኋላ በህዝባዊ ወያነ ሓርነት ትግራይ ደጋፊው ዘንድ ከፍተኛ ጫጫታ የፈጠረው መረጃ ወዲያውኑ እንዲሰረዝ ቢደረግም መረጃው አስቀድሞ በመበተኑ በተለያዩ ወገኖች እጅ መግባት ችሏል። በምክትል ጠቅላይ ሚኒስትር ማዕረግ የኮሚኒኬሽንና ኢንፎርሜሽን ቴክኖሎጂ ሚኒስትር እንዲሁም የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የኤሌክትሮኒክስ መልእክት ሳጥናቸው ጋር በተያያዘ መበርበሪያ ወይም ብራውዘር የሚያደርጉት የድረገጽ አሰሳም የቴክኖሎጂ እውቀታቸውን ጥያቄ ውስጥ እንዳስገባው ይነገራል። በተለያዩ ዓለም ክፍሎች በሚያደርጉት ጉዞ የዝሙት አዳሪዎችን አድራሻዎች በቋሚነት የማሰስ ተግባራቸውም ይበልጥ ትኩረትን የሳበ መሆኑም ተዘግቧል። የውጭ ምንዛሪ ታቅቦ ለህወሓት አስደንጋጭ ሆኗል ተባለ። ከውጭ ወደ ኢትዮጵያ የሚላኩ የውጭ ምንዛሪ ታቅቦን በተመለከተ በህወሓት የሚመራው አገዛዝ ይፋዊ ምላሽ መስጠቱ ሁኔታ ያስደነገጠ መሆኑን እንደሚያሳይ የዘመቻው አስተባባሪዎች ገለጹ። ዓለም አቀፍ ኢትዮጵያውያን የጋራ ግብረ ኃይል ጉዳዩን አስመልክቶ ባወጣው መግለጫ እንዳለው የውጭ ምንዛሪ ቀባ ዘመቻ ዋነኛው ዓላማ የህወሓትን አገዛዝ በማዳከም የኢኮኖሚና የፖለቲካ አጣብቂኝ ውስጥ መክተት ነው። የአገዛዙ ውጭ ጉዳይ ሚኒስቴር ግን ከውጭ ወደ ኢትዮጵያ የሚገባ የውጭ ምንዛሬ ለእርሳስና ለእስክሪፕቶ የሚውል ነው በማለት ማናናቁን ምላሽ መስጠቱ ጉዳዩ እንዳሳሰበው ያመለክታል ብሏል ግብረ ኃይሉ። ዓለም አቀፍ ኢትዮጵያውያን የጋራ ግብረ ኃይል ዲያስፖራ ኢትዮጵያውያን የውጭ ምንዛሬ ወደ ሀገር ውስጥ እንዳይልኩ እያስተባበረ እንደሚገኝም ይታወቃል። ይህም ዘመቻ ዓላማው የአገዛዙን ዕድሜ በማሳጠር የህዝብን መከራ ለማስቆም መሆኑ ነው የሚገለጸው። ዘመዶችን ለመርዳት ለንግድና ለግንባታ ወደ ሀገር ቤት የሚልኩትን የውጭ ምንዛሬ ዲያስፖራ ኢትዮጵያውያን እንዲያቆሙና ወይም በአማራጭ መንገድ እንዲልኩ ተደጋጋሚ ጥሪ ሲያደርግ መቆየቱ ይታወሳል። እንደ ግብረ ኃይሉ ገለጻ ዲያስፖራ ኢትዮጵያውያን ወደ ሀገር ቤት የሚልኩት ምንዛሬ በተዘዋዋሪ መንገድ ለህወሓት አገዛዝ የአፈና መሳሪያ መግዣ የሚውል ነው። ግብረ ኃይሉ ይህንን አስመልክቶ አዲስና የተጠናከረ የውጭ ምንዛሬ ታቅቦ ዘመቻ መጀመሩም ይታወሳል። ጉዳዩ ያሳሰበው የህወሓት አገዛዝ ግን ዘመቻውን በማቃለል ከውጭ ወደ ኢትዮጵያ የሚገባው የውጭ ምንዛሬ ለእርሳስና ለእስክሪብቶ ብቻ የሚሆን ነው ሲል አጣጥሎታል። የህወሓት አገዛዝ በውጭ ጉዳይ ቃል አቀባዩ በኩል ዘመቻውን ለማጣጣል ቢሞክርም ዓለም አቀፍ ኢትዮጵያውያን የጋራ ግብረ ኃይል ግን ምላሹ አገዛዙ እንዳበሳጨው ያሳያል ሲል መግለጫ አውጥቷል። 4 የህግ ታራሚዎች መገደላቸው ተነገረ። በሲዳማ ዞን ይርጋለም ከተማ 4 የህግ ታራሚዎች በፖሊስ በጥይት ተደብድበው መገደላቸው ተገልጿል። ፖሊስ ሊያመልጡ ነው ሲሉ ነው የተገደሉት ይላል። የሲዳማ ሀርነት ንቅናቄ በግፍ ተገለዋል ሲል መግለጫ ሰጥቷል። የሲዳማ ወጣቶች መብታቸውን በመጠየቃቸው በጅምላ እየታፈኑ መሆኑ ሲገለጽ፣ በሌላ በኩል በሲዳማና በወላይታ ዞን ወሰን ላይ ግጭት ለመፍጠር በህወሓት አገዛዝ የሚደረገው ቅስቀሳ ህዝቡ እንዲያከሽፈው የሲዳማ ሀርነት ንቅናቄ ጥሪ አድርጓል። ግድያው የተፈጸመው ታህሳስ 30 ሰኞ ዕለት መሆኑ ሲዘገብ የእስር ጊዜያቸውን የጨረሱ እስረኞች በህግ አግባብ ለመፈታት ሲጠይቁ የተሰጣቸው ምላሽ ጥይት ነው ይላሉ የሲዳማ አርነት ንቅናቄ ሊቀመንበር ዶክተር ሚሊዮን ቶማቶ። 4 እስረኞች ያመክሩ መብታቸው እንዲከበርላቸው በተደጋጋሚ ይጠይቁ እንደነበርም ታውቋል። ሆኖም ከእስር ቤቱ አስተዳደር ምንም ምላሽ ሳይሰጣቸው መቆየቱ ተዘግቧል። ባሳለፍነው ሰኞ እዚያው በእስር ቤቱ የተኩስ ሩምታ ይሰማ ነበር ያሉት ምንጮች በኋላ ላይ 4 እስረኞች ተገለው መገኘታቸው ታውቋል። ከፖሊስ አካባቢ የተሰጠ ያለው ምላሽ እስረኞቹ ሊያመልጡ ሲሉ ተገደሉ የሚል ቢሆንም የሲዳማ አርነት ንቅናቄ ግን አይቀበለውም። በግፍ የተገደሉ ዜጎች ናቸው ሲልም አስታውቋል። ጉዳዩ የህዝብ ቁጣ እንዳይቀሰቀስ እንዲደበቅ በአካባቢው ባለስልጣናት ከፍተኛ ጥረት እየተደረገ ነው ተብሏል። በሌላ በኩል በሲዳማ ጥያቄ የሚያነሱ ወጣቶች በጅምላ እየታፈሱ መሆናቸውን የሲዳማ አርነት ንቅናቄ አስታውቋል። በተለይም ተምረው ተመርቀው ስራ ያጡ ወጣቶች አመፅ ልታስነሱ ነው በሚል በጅምላ በመታፈስ ላይ መሆናቸው ተዘግቧል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።
ታላቅ መንፈሳዊ ስብከተ ወንጌል ጉባኤ በስቶኮልም በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ኑ በእግዚአብሔር ቤት ደስ ይበለን። በየዓመቱ ጥር 11 እና 12 ቀን የሚከበረው ጌታችንና መድኃኒታችን ኢየሱስ ክርስቶስ በዓለ ጥምቀትና የቃና ዘገሊላ ዓመታዊ ክብረ በዓል ምክንያት በማድረግ ከአርብ ጥር 11 እስከ 13 2010 ዓመተ ምህረት ከሀገር ቤትና ከአውሮፓ የተጋበዙ መምህራንና ዘማሪያን የሚገኙበት ልዩ መንፈሳዊ የስብከተ ወንጌል መርሃ ግብር በስቶኮልም ደብረ ሰላም መድኃኔዓለም መንበረ ጵጵስና ቤተክርስቲያን ተዘጋጅቷል። ስለዚህ እርሶም በመጣው መርሃ ግብር መሰረት በቦታው በመገኘት የበረከቱ ተካፋይ እንዲሆኑ ተጋብዘዋል። ቦታ ጥር 11 እና 13 በደብረ ሰላም መድኃኔዓለም ቤተክርስቲያን፣ ጥር 12 ሮግስፌድ ፎልኬቶስ፣ አድራሻ ሄክሴትራ። አዘጋጅ የስቶኮልም ደብረ ሰላም መድኃኔዓለም መንበረ ጵጵስና ቤተክርስቲያን ሰበካ ጉባኤና ጠቅላላ ጉባኤና የቅዱስ ሚካኤል ማህበር። እንግዲህ አድማጮቻችን የዜና ወጃችንን ተከትለን ማስተዋቂያ ሰምተን ተመልሰን መጥተናል። እንግዲህ መግቢያችን ላይ ቃል እንደገባ ነው ወይም ፕሮግራማችን በዝርዝር እንዳሳወቅ ነው። አሁን ደግሞ ቀጣይ ፕሮግራማችን በዋናነት ያዝ ነው መግቢያችን ላይ ምን እንዳለው በትላንትናው ዕለት በኢትዮጵያን ኮሚኒቲ ወይም በኢትዮጵያ ማህበረሰብ ስብስባ ማካኝነት የተዘጋጀ ከፍተኛ ዝግጅት ነበርና ይህም ዝግጅት በዋናነት መሰረት ያደረገው የአገር ውስጥ ያለው ስርዓት ወይም አባገነን ስርዓት ከወደቀ በኋላ ኢትዮጵያ ምን አይነት ቅርጽ ይዛ መቀጠል ይገባታል ወይም ምን አይነት ቅርጽ ይዛ ልትቀጥል ይገባል፣ ከሚመጣብንም አላስፈላጊ ዋጋ ልንድንበት የምንችለው አማራጭ ምንድን ይመስላል ወይም ምን መሆን አለበት በሚለው ዙሪያ ላይ ከፍተኛ ውይይት ተካሂዶ ነበር። ይህንን ውይይት በእንግድነት በመገኘት ካላቸው የሙያም ሆነ የሥራ ልምድ ለተሳታፊዎቹ ያካፈሉልን አቶ ባይሳዋ ቆያ ነበሩ። አቶ ባቆየሳን እንግዲህ ባይሳዋ ቆያን ብዙዎቻችን በተለያዩ ዓለም አቀፍ ስራዎቻቸው መናቃቸው ናቸው። በተለይም ዓለም አቀፍ ህግ ትምህርታቸውን በከፍተኛ ትምህርት ቤቶች ለምሳሌ በዩኒቨርሲቲ ኦፍ ኬኔቭ ዩክሬን እና ዩኒቨርሲቲ ኦፍ ዴንቨር ዩኤስኤ ተከታተሉ ናቸው በዓለም አቀፍ ህግ ትምህርት። ከዛም እንግዲህ የፕሮፌሽናል ወይም የዘመናዊ ስራቸውን ሀብሎ በስዊዘርላንድ በህግ አማካሪነት የጀመሩ ይመስለኛልና እንግዲህ ከዛም በመቀጠል በዩናይትድ ኔሽን ውስጥ በተለያዩ የሐላፊነት ቦታዎች ላይ የተለያዩ ሀገራቶች ላይ በአምባሳደርነትም በተለያዩ ሁኔታዎች ላይ ሲሰሩ የቆዩ ናቸው። በዚህም ከፍተኛ የሆነ የህግም ሆነ አጠቃላይ ዓለም አቀፍ ችግሮችን የመፍታት ልምድና ኤክስፒሪየንስን በከፍተኛ ሁኔታ የቀሰሙ ኢትዮጵያዊ እንቁይ አንጥረሃብታችን ናቸውና እሳቸውም እንግዲህ ስዊድን ተገኝተው ይሄንን ሐሳብ ለአድማጮቻችን ለማካፈል በኢትዮጵያችን ውስጥም ስላለው አንዳንድ ሁኔታዎች በዝርዝር ለመወያየት ከኛ ጋር ጥያቄያችን አቅርበው ፈቃደኛ ሆኖ መተውልናልና አስቀድሜ እንደ ሁሉ ጊዜው በአድማጮቼ ስም አቶ ባይሳን ማመስገን ወዳለሁ። እንኳን ደህና መጡ ማለት ወዳለሁ።
እንኳን ናተበከን።
አሁን እንግዲህ ምናልባት እርሶን ከዚህ ውጪ በተጨማሪ ብዙ አድማጮቻችን ወይም ብዙ ኢትዮጵያውያን የሚያውቁት በኢንተርኔት አምደኝነት ሆነው በተለያዩ ኢትዮጵያችን ሁኔታዎች ላይ ያሉት ልምድና ዕውቀት መሰረት ያደረጉ አስተያየትና ሐሳቦችን ለማህበረሰባችን ያደርሳሉ። በዚህም ላይ በጣም ሴንሲቲቭና ጠቃሚ የሆኑ መረጃዎችን ለማህበረሰቡ የሚያደርሱበት ሂደት አለ። በዚህም አጋጣሚ ለአድማጮቻችን እድሉ ላላገኙ እንዲያዩት ለመጋበዝ ወዳለሁና እስቲ እኔ እንደው በጥቂቱ ስለርሶ አልኩኝ እንደው ከባለቤቱ ያወቀ ነው የሚባለውና እንደው ስለአድማጮቻችን የተወሰነ ስለርሶ ብለን ውይይታችን ብንጀምር።
አሁን እንግዲህ በዚህ ብዙ አመት ነው ልኩት በዚህ ምድር ላይና ከየት እንደምጀምር ይከብዳል። እንዶ ከትምርት በኋላ ካለው ህይወት ቢጀምር እዚህ ሀገር ነው የመጀመሪያ ኑሮን እንደ ግል ሰብ የጀመርኩት። ስደተኛ ሆኜ ነው እዚህ ሀገር መጣሁት በ1982 ዓመተ ምህረት።
እዚህ ሀገር ሲሉ ስዊድን?
ስዊድን ሀገር አውላድ ማጮች ግልጽ ለማድረግ ስዊድን ሀገር ነው መጣሁት ከሶቪየት ህብረት እና ስደት ጠይቄ ተሳክቶልኝ አንድ አራት ዓመት ከኖርኩ በኋላ ለከፍተኛ ትምህርት ደግሞ ወደ አሜሪካ ሄድኩ። በዛው እንግዲህ ህይወት ቀጠለ። ወደዚህ ሀገር ተመልሼ አልኖርኩም ከዛ በኋላ ግን እንደ ሀገሬ ቆጥሯለሁ። አንደኛ በችግር ዘመን ኢትዮጵያ መመለስ የማይቻልበት ዘመን ጥገኝነት ስለሰጡን ለዚህ መንግስት ሁሉ ጊዜም ትልቅ ከበሬታ አለኝ። ዛሬም ደግሞ ለሀገሬ ነው ተመልሼ ሳየው አቱም በችግር ጊዜ ደረሰልኝ መንግስቱን ደግሞ አሞልዌስ ትልቅ ምስጋና አለኝ። ህይወት እንግዲህ በተባበሩት መንግስታት ውስጥ አንድ ወደ 30 አመት ሰርቻለሁ። በዚህ 30 አመት እንግዲህ ሙያው በተለይ ከግጭቶች ጋር ስለሚያገናኘኝ በተለይ ከሶቪየት ህብረት መውደቅ በኋላ አውሮፓ ውስጥ በተከሰቱ ግጭቶች ወዲጄም ሳልሆን ያው በሙያ ግዴታ ያልተካፈልኩበት ለማለት ይችላልው። ለምሳሌ ከዩጎስላቪያ ጦርነት ቢጀምር 3 አመት እዛ ነው ሰራሁት። ጆርጂያ ውስጥ በአብካዚያና በሴቲያ ባለው ግጭት አንዱ ተዋናይ ነበርኩ ሁለቱ ወገኖች መካከል ለመስራት። አዘርባጃንና አርሜኒያ መካከል ነጎርኖ ካራባክ ሞልዶቫ ውስጥ ትራንስኒስትሪያ አሁን ደግሞ በኤዥያ ውስጥ አሁን ስለ ሮሂንጋዎች አንድ አመት እጄ ከነሱ ጋር ሰርቻለሁ እዛው ሆኜ። አፍሪካ ውስጥ እንኳን ግጭት ሳይሆን አው የግጭት ሰለባዎችን የብሩንዲ የኮንጎ ስደተኞች በታንዛኒያ ውስጥ ወይም በዩጋንዳ ውስጥ አብረን ሰርቻለሁ እና ብዙውን ጊዜ ግን ከፍተኛ የህግ አማካሪነት ለአውሮፓው ቢሮ ጄኔቫ ሆኜ ሰራለሁ ለተባበሩት መንግስታት ድርጅት ስደተኞች ኮሚሽን። መጨረሻ እንግዲህ የሙያዬ የመጨረሻ መደምደሚያ ነበረው በሶቪየት ህብረት በራሻ United Nations High Commissioner for Refugees እና ሌሎችን ዩኤንን እንደ ቸርማነት ወክዬ ለሶስት አመት ተሰራውት ነው። ከዛ በኋላ ነው እንግዲህ አሁን ትንሽ ጊዜ ሲቀረኝ እስቲ የቀረውን ጊዜን ደግሞ ነፃ ሆኜ ልኖር ብዬ ጥረታ ወጥቻለሁ። አሁን በዚህች ጊዜ ነው እንግዲህ ለመጀመሪያ ጊዜ ለአድማጮቼ መናገርን ፈልጎ ከዚህ ከዩኤን ጥረታ እስክወጣ ድረስ መሰረቱ ለመጻፍም ወይም ተስብሰባ ላይ ለመናገርም አንችልም። ከመያችን ጋር ተያዘ ሌላ ገደብ አለብን እና የተባበሩት መንግስታት ድርጅት አባላት ሀገራትን ለመንቀፍም ለማወደስም አንችልም። ለዚህ ነው አሁን እንደ አዲስ በዚህ ድሜ ብቅ ያልኩት ጥረታ ሲወጣ በኢትዮጵያ የፖለቲካ መድረክ ላይ እኔ በፖለቲካ መድረኩ ሳይሆን በሙያዬ ያገኘኋቸው ነገሮችን በጽሁፍ ያሰፈርኩ እንዶ ትንሽ ጠቃሚ መሆኔን ለማሳየት ነውና እስካሁን ድረስ ያልነበረው ከየት መጣ ብለው ለሚጠይቁ ሰዎች ላላወቁኝ ነበርኩ ግን አይፈቀድልን ነበርና አሁን ነፃ ስለሆንኩ ነው እንደዚህ ምጽፈው ለማለት ነው። እንግዲህ በቃል እንግዲህ ራሴን ለማስተዋወቅ
አሁን እንግዲህ ይሄ ነው በ30ዎቹ የሚገመት ትልቁ ቀት በተለይ ኢትዮጵያችን አሁን ባለችበት ሁኔታ ላይ ይሄንን ቀት ወደ ፊት አምጥቶ መጠቀምና ከገባንበት አዘቅት መውጣት የምንችልባቸውን ሐሳቦች እናገኝበት ትልቅ እድል ነውና እርሱም በዚህ አጋጣሚ እዚህ ቦታ ላይ መገኘት መቻሉቱም ለሀገራችን ለሚመጣው መጻኢ እድል የሚሰጠው ግባት ከፍ ያለ ነው የሚል እምነት አለኝና እንደው ካነሱ ታይቀር እርሱም መጥተዋል እንግዲህ ከጥረታ ከወጡ በኋላ ኢትዮጵያ ውስጥ ስላለው ሁኔታ በንቃት ለአንባቢያኖች የተለያዩ ጽሑፎችን ያደርሳሉ። አሁንም ስዊድን ሀገር ውስጥ በተደረገሉት ግብዣ መፍቃደኝነት ሆነው ፍቃደኛ ሆነው መጥተው ትላንትና ሰፋ ያለ ውይይት ለማድረግ አርገዋል እና እንደው እስቲ በሱ ዙሪያ ላይስ ብናወራ ሀገር ውስጥ ባለው ሁኔታ አሁን ላይ ያለውት የሚሰማውት ስሜት ሀገራችን በምን አይነት ሁኔታ ላይ ነው ያለችው የሚለው እንደው የውስጡ ያለውን ስሜት ከዛ ተነስተን እንደ ወደፊት ምን መሆን አለበት ወደሚለው ነጥብ እንመጣለን። ትላንትም ይሄን ድል ያላገኙ ብዙ ኢትዮጵያን ወንድሞቻችን አሉ በተለያየ ምክንያት ወደ ስብሰባውና ወደ ዝግጅቱ መምጣት ያልቻሉና እንደው አጥር አድርገን የነበረው ጭብጥስ ምን ነበር የሚለውን ብናየው ብዬ ነው።
አግራችንን በተመለከተ አሁን ያለንበትን ሁኔታ ብዙዎቻችን እንደምናየው ከሆነ ትልቅ የሚያስፈራ ነገር ከፊት የሚጠብቀን መስለኛል። ወዳን አላስፈላጊ ወደ ሆነ ሁኔታ የመሄድ ቴንደንሲ ስላለ ነው ብዙ ሰዎች የሚፈሩት። አልባት ሁላችንም ላናምንበት እንችላለን። ችግር የለም እግዚአብሔር ቀውስ ነው እንጂ መንግስቱ አሁንም ጠንካራ ነው ይወጣል መንግስትም እንደሚለው እነዚህን ግዚያዊ ችግሮችን ተጠውጥተን ተጠናክረን ደሞ ተመልሰን እንቀጥላለን ይላል መንግስት። የህዝቡን በተለይ ባለፉት 3 አመታት ሲካሄድ የነበረውን ሀገር ውስጥ ያለውን የህዝባዊ አመጽን በበኩሌ ሲገመግመው እኔ አላስታውስም በአለም ታሪክ 3 አመት ያለም አቋረጥ የሚሄድ ህዝባዊ አመጽ ወይ መንግስት ተጠናክሮ አመጹን ያዳፍናል ይመታል ያቆማል ወይ ደግሞ ህዝቡ አሸንፎ መንግስቱን ያገላል እንጂ ሁለቱም እኩል ጎን ለጎን የሚኖሩበት 3 አመት የፈጀ ህዝባዊ ያለማቋረጥ የሚሄድ የህዝባዊ አመጽ የለም እና ይሄ ራሱ ስፔሲፊሲቲ ያለው ብዙ ነገሮች እንግዲህ እንደ ፖለቲካል ካውንት ለተነጥኑ ይችላሉ ብቻ ምክንያት አለው ያለ ምክንያት አልሆነም። ዛሬ ያለንበት ቦታ ስናይ የህዝቡ የንቃት ህሊና ያደረሰበትን ስገመግመው በኩሌ ወደ ኋላ ልመለስ የማይችልበት ደረጃ ላይ ነው። ምናልባት እንግዲህ የተያዘው ለ25 26 ዓመት ተከማቸ የብሶት ሊሚቱ አልፏል። በቃ ከዚህ በኋላ ህዝቡ ምንድነው ምን ሆነው መሆን የሚገባ እስከ መጨረሻው ድረስ ከጠርዙ ድረስ ሄደናል ከኖርንም መሞት ነው መንገል ላይ መሞት ነው ስለዚህ ጋምብል ማድረግ ነው ቁማር ነው ትንሽ መንገል ላይ ከወጣን የመኖር እድሉ ይኖራል ቤቶንንም መሞት ካለ መንገል ላይ እንውጣ ብሎ ነው ህዝቡ ወጣው እና ይሄንን ወደ ቤት ተመልሶ ማስቀመጥ አይቻልም። አሁን ይሄ የሚያሳው ምንድነው የሰው ልጆች የመብት ጥሰቱ የመጨረሻ ደረጃ ስለደረሰ ምንም የምትሳሳለት የቀረህ ነገር የለም ባልወጣ ይቀርልኛል የምትለው የለም። ሌላው ይሄንን ምንድነው የሚያባብሰው በነግምት አሁን ያለው ትውልድ እነ ስታቲስቲክሱን በግልጽ ራስ ሪሰርች ያረኩት አይደለም ብዙዎቹ እንደምሉት በተለይ እንደ 65 ፎረም የሚባሉት ለምሳሌ ማለት ያገሪቷ 65% የዛሬው ትውልድ የዚህ መንግስት ተወልዱ ናቸው በዚህ ጊዜ ተወልዱ ናቸው ሌላ አንድ 15% ብትጨምር ደግሞ በድርግ ጊዜ ለምሳሌ 10 አመት ልጅ የነበረ ሰው ሊገባ ይችላል ስለዚህ በአጠቃላይ 85% የሚሆነው የኢትዮጵያ ህዝብ ዛሬ ሌላ መንግስት አያውቅም ይሄን መንግስት ደግሞ በበጎ አውቀው እና ይሄን የሚያክል ህዝብ አንድ ትውልድ 50% አይደለም 60 አይደለም 80% በላይ የሚሆን ያገረው ትውልድ መንገድ ላይ ይወጣል ለዚህ ነው አሁን ትልቅ ችግር ማለት አዋቂ ቢወጣ ቤተሰብ ያለው ልጄን ይላል ከስራ ያባሩኛል ይላል ብዙ ያስባል ወጣቶች መንገድ ላይ ከወጡ መልሳት ይችላል ማለትም ወጣት ነው እንዳዋቂ የማሰላሰል ግዜም አቅሙም የለውም እንግዲህ ምንድነው ይሄን ነገር የሚያባብሰው በእኛ ዘመን ተማሪ በነበርንበት ጊዜ ሰላም ሰልፍ ተወጣለ ድንጋይ ተወረውራለ መኪና ተሰብራለ ፖሊስም ሲያገኝ እንዶት እንጂ ገረፍ ገረፍ አርጎ ካያዘ ይመልሳል እንጂ በጥይት አይመጡም አትታሰርም አትሞትም ፖሊሱ ራሱ ይገባው ነበር ተማሪው ተነስተ ሰልፍ የሚወጣበትን በዛን ዘመን በንጉሱ ዘመን ነው አሁን ዛሬ የለም ያ አንደርስታንዲንግ መንገላ የምትታየው ጣላት ነው እንዴ ብሶትን ቁጭ ብሎ የሚሰማ መንግስት የለም ህዝብ ብዙ ጊዜ እንደምንሰማው ትጥቅ ትግል የጀመሩ ሰዎች ነው መድረክ ቢኖር ኖሮ ምናወራበት መድረክ ቢፈጠር ኖሮ ማን ወዶ ለመሞት ጫካ ይገባል ግን ያ መድረክ የጠበበ ሲመጣ ነው ወደ ጫካ መንገባው ይላሉ ትጥቅ ትግል የሚመሩ ሰዎች አሁን እነዚህን ወጣቶች መንገላ ሲታያቸው የሚሰማ መንግስት ቢኖር ጆሮ ቢኖር ኖሮ በየአካባቢያቸው በየቀበሌያቸው ችግራቸውን ሲያነሱ የሚሰማቸው መንግስት ቢኖር ኖሮ መንገላ ባልወጡ ነበር ብሶቱ አለ ችግሩ አለ ይሄን ብሶት የሚያስሙበት ቦታና መድረኩ ሲጠፋ ይሄን ብሶት ደግሞ እንዲያቃልሉ በየቦታው የተሾመ መንግስት ባለስልጣናት ራሳቸው ደግሞ በራቸውን ዝግ አረጉ ለህዝቡ ያለው ምርጫ መውጣት ነው ይሄ እንግዲህ ለምን ወጣ ብትል ጸረ ተፈጥሮ መሆን ነው ይሄ ሰው አለመጸዳዳት ወሽንት ቤት አለመሄድ ማለት ነው ምክንያቱም ሀፍቱ ማውጣት አለብ ግሪቫንስ ይሆነ ሰው መስማት አለብ ለእግዚአብሔርም ቦል ለማስተማር በተስካን መሄድ አለብ ስለዚህ ታፍነም ኖራት ይችላል እስከዘላለም ያ ተለማን በቀርም ለብ ታፍነም ቆር ነገር ይፈነዳል አይ አጣቆም ፈንዳቱ አይቀርምና አሁን ያለበት ችግር ያ ነው እንግዲህ በአንድ በኩል ህዝቡ እንደዚህ ወጥቶ በቃን መረረም ብሎ ሲወጣ የሚሰማ መንግስት ነን ደሞ አሁን ይህን ስናገር እንግዲህ ብዙዎቹ መመልሶ አቃሏ ምጋቱ መንግስት እኮ አምኗል ስለቱና ጉለቱ ከአመራር ነው
ማለት አዎ ወደሱም እንመጣለን ግን ማለት
ይሄን ለማለት ፈለኩት ይሄን እንግዲህ ብሶቱን መንገል ላይ ከቀጠለ የት ነው መቆሚያው ምን እንግዲህ ብዙ አይነት መፍትሄዎች ማስራት ይችላል ግን ችግር ነው የምታየኝ አሁን ባለው ሂደት ለዚህ ነው የሚያሳስበው ኢትዮጵያ ሁኔታና ምናልባት እንዳውም እኔ ብዙ አገሮች ስለዚህ ግጭት በየቀደመ ጀመርኩት ብዙ አገሮች ተጋጭተው ለጦርነት ሄዱት ከዚህ ባነሰ ምክንያት ነው አሁን እንደ ዩጎዝላቪያት ዛን ባስከፍ ጦርነት ያደረሱት የለም እንደዚህ አይነት የአንድ መቶኛው አይሆንም ክብደቱ የችግሩ መንስኤው ግን አድርስና ሰዎች ደግሞ መጣራት ከጀመሩ ማቆሚያው በጣም ከባድ ነው እዛ ሳንደርስ ግን አንድ ነገር መደረግ አለበት ከመላንጻ ነው የኔ አጻጻፈም ምጽፋቸው ምናገራቸው ያንን ለማካተት ነው ብዬ ነው
ያው ምናልባት እኔ በመሐል አሁንም ይህን መረጃ ሲያደርሱን እንደ ጥያቄ ያነሳውት ኢትዮጵያ ውስጥ ጥያቄዎች እየነሳሉና ጥያቄዎችን በስርዓት የሚያስተናግድ በትክክል ተዋቀረ ስርዓትን ወይም ህግን ያስቀደመ መንግስት የለም ወይም የለም ነው በመጀመሪያ እኔ መጠየቅ የምፈልገው በርሶ አታይ ኢትዮጵያ ውስጥ በርግጥ መንግስት ሳለ ወይ መንግስት የምንለው እንግዲህ በህጋዊ አካሄድና ስርዓት መንገድ ተከትሎ ህጎችን የሚያስፈጽምና ህጎችን የሚከተል ነው ይሄንን መዋቅር ተከትሎ የሚሄድ መንግስት ሳለዋት ኢትዮጵያችን በዚህ ሰዓት ላይ ማለት ይቻላል
ያ መንግስት አለ እንጂ መንግስት ነው ምን አይነት መንግስት ነው ያለው ነው እንጂ ጥያቄው መንግስት አለ ለ6 አመት መንግስት አለ ባለማቀፍ መድረክም የኢትዮጵያ መንግስት ከታወቁ አንዱ ነው የተባበሩት መንግስታት ድርጅት ሴኩሪቲ ካውንስል ቢትር ከ15ቱ አንዷ ኢትዮጵያ ናት። ያው ለሁለት አመትም ቢሆን ጄኔቫ ቢትር የተባበሩት መንግስታት የሰው ልጅ መብት ጥበቃ ኮሚሽነር ውስጥ ከ51ዱ አንዷ ኢትዮጵያ ናት። ስለዚህ በየቦታው በሪጅናል በኩል ደግሞ ከኢጋድ ውስጥ ትልቋ ተዋና ኢትዮጵያ ናት። ኢትዮጵያ መንግስት ነው እና በየቦታው ኢትዮጵያ መንግስትን መንግስት አለ። ምንድነው ችግሩ? ማለት መንግስት ማጣት ሳይሆን ህገ መንግስቱን ስራ ላይ የሚያውል መንግስት ነው። የራሳቸው ህገ መንግስት ነው የወረሱት። ህገ መንግስት አይደለም የትልቁን ችግር የሚፈጥረው። ራሳቸው ያወጡት ህገ መንግስት የሰውን አልወረሱም፣ የራሳቸው ነው። ቅሬታ የላቸውም በዚህ ህገ መንግስት ላይ። ራሳቸው የራሳቸው ሀብት ነውና ይሄ ህገ መንግስት ደግሞ ምንም እንከን የሚወጣለት ነገር የለውም በመሰረቱ። በተለይ የሰው ልጆችን መብት በተመለከተ የህገ መንግስት ዓለም ላይ ካሉት ህገ መንግስቶች የፈለከው ዲሞክራቲክ ሀገር ብታመጣ በዛ ደረጃ የሚሰለፍ ህገ መንግስት ነው። እነሱ ናቸው ያወጡት፣ የነሱ ህገ መንግስት ነው። ግን ለምንድነው የሁሉ ያለ ያና አይል የተከበረ የሚያስከብር ህገ መንግስት ያለ የሰው ልጆች መብት የምጣስበት? እንግዲህ አሁን አላ ምስጢር አይደለም ኢትዮጵያ በጣም ከታወቁት ዓለም ላይ ካሉት ሰቆቃ የምታልፍባቸው በየእስር ቤቱ እንደ ኢትዮጵያ ያሉ አገሮች በጣም ትንሽ ናቸው ዓለም ላይ። እና በጣም አስከፊ ሆነ እንትን ነው ያለው። ህገ መንግስቱ ግን ይሄ ሁሉ ለመከላከል ነው የወጣው። ህገ መንግስቱንም አውጥተው ራሳቸው ደግሞ እንደዚህ የሚያደርጉን ለምንድን ነው የሚል ነገር ሲመጣ ብዙ መልስ ያለው አይመስለኝም። እኔ ግን የሚመስለኝ ይሄ መንግስትም እንግዲህ ፓርላማውንም 100% ሲቆጣጠር ህግ አውጪ ነው የሚሆነው። የተለያዩ ህጎችንም ሲያወጣ ራሳቸው ናቸው የሚያወጡት። እና ህግ አስፈጻሚውና ህግ አስከባሪ ራሱ ተማቶባቸዋል። ህግ አውጪም እነሱ ናቸው፣ አስፈጻሚዎቹም እነሱ ናቸው። በየቦታው አንዱ ነው። ምክንያቱም አንዲት ወንበር እንኳን ተቃዋሚ የሌለበት ፓርላማ ውስጥ ቁጭ ብለ ነገሩ ፓርቲው መንግስቱም አንድ ላይ የሚቀድም ያነሳ ማለት ነው። ስለዚህ ችግሩ ከዛ ነው እንጂ ከህገ መንግስቱም አይደለም። መንግስትም አለ፣ ሚኒስትሮች ይመረጣሉ። ካፈጻጸ ህገ መንግስቱን ግን ስራ ላይ የማዋል ችግር ነው።
ያው ምናልባት ይህን ጥያቄ ስጠይቅ የሞኝ ጥያቄ ሊመስል ይችላል። አንዲት ሀገር ኢትዮጵያን መታከል መንግስት አላት ወይ ስጠይቅ፣ ግን እርስዎ እንዲያብራሩልኝ የፈለግኩት ትልቁ ነጥብ እንደ አንድ ሀገር እንደ መንግስት ስርዓት የሚተዳደርበት የህጎች ሁሉ የበላይ የሆነ ህገ መንግስት ያለበት ሀገር ውስጥ አንድ መንግስት አለ የምንለው ወይም መንግስትን በበላይነት በአደራ ተቀብሎ የሚያስተዳድር ፓርቲ ዋና ትልቁ ስራ ህግ አውጪ ሳይሆን ህግ አስፈጻሚ መሆን ሂደት ነው። ለተቀመጠለት ህገ መንግስት ተገዢ መሆን ሂደት ነው። እና እንደዚህ አይነት እውነታዎች ኢትዮጵያ ውስጥ ሲተገበሩ አይታይም ወይም ያንን አካሄድ ተከትሎ አይመጣም። እና ከዛ አንጻር እርግጥ ነው ኢትዮጵያችን እንደ መንግስት የምትጠራበት አለ። ግን እርሶም በተለያዩ በተለይ ደግሞ ኢህአዴግ ፓርቲ ወይስ መንግስት በሚለው ጽሁፎት ላይ የሚያቀርቡት መላምቶች አሉና ከዛ ተነስተን ስናየው አምባገነን ወይም ገዢ ስርዓት እንጂ መንግስት ሳለን ወይ የሚለው ጥያቄ ስለሚመጣብኝ ነውና ለዛ ነው ያቀረብኩትኝ። ምናልባት ወደ ትላንትናው ርዕስ እንመለስና እንደው ሰፋ እንዳይልብንና ከአሰብነው አላማ እንዳንወጣና ምክንያቱም ሰፊ ነው፣ ከእርሶ ጋር ረጅም ሰዓት ያስፈልጋል ካሉትም የስራ ልምድም እውቀትም አንጻርና የትላንትናው የነበረው አላማ ቀድም ያሉት አለና ትልቅ ስጋት የሆነበት በተለይ ኢትዮጵያ ውስጥ ያለው አሁን 3 አመት በላይ የዘለቀው ሂደት መፍትሄ እያመጣ አይደለም ወይም ስርዓቱን በቁንጮነት የተቆጣጠረው ህወሓት ኢህአዴግ ይህንን መፍትሄ አምጪ ስራዎችን ከመስራት ይልቅ የማደባበስና በኃይል ደፍጥጦ የመሄድ ሂደትና ሁኔታዎች ነው የሚታዩበትና ይሄ ነገር ከአቅምና ከቁጥር ውጪ ወጥቶ የ85% በዚህ ስርዓት ውስጥ ያደገው ማህበረሰብ እንቢ ብሎ ይህን ስርዓት መቆም በማይችልበት ሁኔታ ላይ ቢያደርሰው ሊመጣው የሚችሉ ችግርና እክሎች አሉ። በሀገራችን ላይ በተለይ በ25 ዓመት ውስጥ አስተምሮት ውስጥ ያለው ዘርን መሰረት ያደረገ የፖለቲካ አደረጃጀቶች በስፋት እንዲነገሩ ተደርጓልና ከዚህ ስርዓት መውደቅ በኋላ ሊኖራት ስለምትችል ሀገራችን ችግሮቿና መፍትሄዎቿ በብዛት ትላንትና ያሉበት ሂደት አለና እንዲያው በቦታው ላልተገኙ ሰዎች እሷን አጠር አድርገን ጠቅላይ ሀሳቡ ምን ነበር የሚለውን ለአድማጮቻችን ቢያደርስልን።
በጣም አጠር አድርጎ መናገሩ በጣም ይከብዳል። ምክንያቱም የአንድ ሀገር የወደፊት ጣዋ ነው። ተዋናዮቹም በጣም ብዙ ናቸው። ፎርሙላው ደግሞ የለም ለችግሩ። ችግሩንም ራሱ ደግሞ በአንድ ቅርጫት ውስጥ ለማስቀመጥ ያልቻልነው ነው እንደሱ አይደለም አሁን ያለንበት ደረጃ ምንድነው ለነ ትልቁ ችግር እንግዲህ መንግስትን ከዛ ውስጥ ካወጣን ማገነኑን መንግስት የዚህን መንግስት የወደፊት ድል በበጎ የሚያየለም መውደቅ አለበት ነው እንድወርቅ ደግሞ የትም አገር ያለው ኢትዮጵያም ሆነ ከኢትዮጵያ ውጪ ያሉ ተቃዋሚ ኃይላትም የሲቪክ ተቋማትም ወይም ያንዳንዱ ግለሰብ የሃይማኖት ተቋሞች ሳይቀሩ የዚህን መንግስት መውደቅ ይመኛሉ የማይመኝልም በዚህ መንግስት ተደስቶ የሚኖር በጣም ትንሽ ግሩፕ ነው የዚህ መንግስት የስርዓቱ ተቃዋሚዎች ነው ወይ የፖለቲካ ስልጣን ከበሱ ምክንያት ያገኙ ወይ የኢኮኖሚ ስልጣን ያገኙ ናቸው እንጂ ኢትዮጵያ ህዝብ በዚህ መንግስት ላይ ተደስቶ የሚኖር የለም በዚህ ከዚህ መንግስት ጋር ስለዚህ ይሄን ሁሉ ሳይደስት የሚኖረው ህዝብ ኢትዮጵያ አሁንም መስማሙ በነጥብ ምንድነው የዚህ መንግስት ይሄን መንግስት ለመጣል ሁላችንም መስማማለን የማይስማማ የለም ከዛ በኋላ ምንድነው ለበምሎ ነገር ጋር ግን አንድ ተቋም አለችም ዲሞክራሲ ኢትዮጵያ ለመገንባት የምሎ ጠቅላላ ንግግር ካልሆነ በስተቀር ያቺን ዲሞክራሲያዊቷን ኢትዮጵያን ዛሬ ያለውን ችግር ተመልሰን እንዳናይበት ያንዳንዱ ኢትዮጵያዊ ዜጋ መብት ተጠብቆ የቤሮች መብት ተጠብቆ የሚኖርባት ኢትዮጵያ ለመስራት ግን ማን ነው የሚያረጋው እንዴት ነው የምንደርሰው ለምሎ ነገር ላይ ምንም ንግግር የለም ለኔ ትልቁ ችግር የወያኔ መውደቅ ሳይሆን ከወያኔ በኋላ ያለው ችግር ነው መሰለኝ ወያኔ ይህ መንግስት እኛም ባንገፋው ተፈጥሮ ነው ራሱም ይሞታል የኖረ ያደገ ጊዜ ይሞታል እንደማንኛውም መንግስት ይሄ መንግስት አንድ ቀን በራሱ በተፈጥሮ ይሞታል ጊዜ ሊፈጅ ይችላል ወቶሎም ሊሆን ይችላል የመሞሻውን ቀን አናቅም እንጂ ይሄ መንግስት ይሞታል አንድ ቀን የኔ ችግሩ ምንድነው ይሄ መንግስት የሞተለት ከዛ በኋላ ምንድነው የምንሆነው ማን ነው ይሄን ነገር የኢትዮጵያን ህዝብ ሁሉ ጥቅም አስጠብቃለሁ እስካሁን የጣሱትን መብቶችን መልሼ አስተካክላለሁ ካሁን በኋላ ኢትዮጵያ ዲሞክራቲክ ትሆናለች ሁሉ የሰው ልጅ የማይታሰርበት ሐሳቡን በልብ እንደ ልቡ የሚገልጽበት የማይቶርቸር የማይደረግበት ህብረተሰብ ፈጥራለሁ ብሎ የሚሄድ ማን ነው ወይስ ማን ናቸው ይሄ የለም እኔ እንግዲህ በግል አስተሳሰብ ነው ሌላ የተለየ አስተሳሰብ ያላቸው ሰዎች ሊቃወሙ ይችላሉ በጣም ደስ ብሎኝ መስማት ፈልጋለሁ ካሉ ሁሉም ቦታ ላይ የተቃዋሚዎቹን አሁን ስገመግም በግሌ ቅድም ካልኩት ነው እስከ ወያኔን ከስልጣን ማውረድ ድረስ ሁሉም አንድ ቋንቋ ነው የሚያወራው ምናልባት እንዴት እናወርዳለን የሚሉ ተራይ ነገር አለ በትግል የሚያምኑ አሉ በህዝባዊ አመጽ የሚያምኑ አሉ በጸሎት የሚያምኑ አሉ ሁሉም ግን የዚህን መንግስት መጥፎ እንደሆኑን ያምናል አንዲት ቃል ግን ከዛ በኋላ እንዴት እንቀጥለውና አጀንዳን ከፍታለን የሚሉ ላይ ንግግር የለም ስለዚህ የኔ አላማን ብነው ይሄን ችግር ለህዝብ ለመግለጽ ፈለኩት ትልቁ ችግር ዛ ነው በተለይ እንደ ኢትዮጵያ አይነት ከ80 በላይ ብሔረሰቦች የሚኖሩባት የብሔር ድርጅቶች አሉ አገር አቀፍ ድርጅቶች አሉ የተለያዩ ድርጅቶች አሉ እነዚህን እንዴት አግባብቶ አንድ ላይ ወደ አንድ አላማ ማምጣት ይቻላል ድህረ ወያኔ ኢትዮጵያ ዲሞክራቲክን የምትሆንበት ለምለው ላይ እንቅስቃሴም የለም እንቅስቃሴው አለ ኢነዌይ ተሰብስቦ ዩኒቲ ለመፍጠር የሚል ነገር አለ ሁለት ነገሮች አሉ ለኔ ዩኒቲ ለመፍጠር ብሎ እንቅስቃሴ መጀመር ትክክል አይመስለኝም ዩኒቲ በተፈጥሮ የማይቻል ነገር ነው ጥምረት ለመፍጠር ያንዳንዱ ድርጅት የራሱን ሐሳብ ይዞ እንዳል ግንባር ወይ ጥምረት ፈጥረው በሚያስማማቸው ጋር ነጥቦች ላይ ብቻ ተስማምተው ቁጭ ብሎ የማውራት ባህል ማዳበሩ ራሱ ነው ያለውና እሱን ብናረግና ዛሬ ከበሺ በመቶ በ200 በ300 የሚቀጥሉ ድርጅቶች እንዳለ እንደው መጥቶ አንድ ቀን እንግዲህ ወያኔን ከሞት በኋላ መጥቶ ቁጭ ብሎ እንዴት አድርገው ተነጋግረው ኢትዮጵያን ነው ምን ችግሩ ያለው ይሄ ስራ ያኔ ለመጀመር ያለበት ወያኔ ከሞት በኋላ ዛሬ ነው መሞቱ ስለማይቀር ይሄ መንግስት አንድ ቀን ያ መንግስት ወይ ገለነው ይሁን ወይ ራሱን ሞተውን ከቀበር ነው በኋላ ቀበር ነው ስለዚህ ሰዎች ወያኔ ይጣፋልም አይደለም ሌላ አስፔክት አለ እንግዲህ ግዜ ካለ ኋላ እናወራበታለን ይሄ መንግስት ራሱን እኔ እስከነከፋቱ ድረስ ድርሻ አለው ለኔ ከዚህ መንግስት በኋላ ለሚመጣው መንግስት ይሄ መንግስት ድርሻ አለው በፈለጉ እንደ መንግስት በፈለጉ እንደ ፓርቲ እንደፈለጉ ይሁን የችግሩ ፈጣሪዎች ስለሆኑ የመፍትሄውም አካል መሆን አለባቸው እንደ በምን ፎርም እንደሆነ እንግዲህ አላቅም ግን ያን የሚሰሩ ሰዎች ካሁን ነው ሆምወርካቸው መስራት ተጀምሩት መንግስቱ አለ የተደራጀ ሁሉ ጊዜም አለ ዛ እንደ አንድ ወገን እንደ አጥፊ ወገን አለ አሁን የተጎጂዎቹ ወገን አንድ አይደሉም። ጣላቱ የሚያጠቃን አንድ ነው። ተባብሯል። ጣምራ ፈርጧል። ግንባር ፈጥሮ ይሐደግ ግንባር ፈጥሮ አሉ አጥቂዎች። ተጠቂዎቹ ግን የጋራንትንላችሁ። ስለዚህ ፌር አይደለም። እና እንግዲህ አጥቂው አንድ ቀን ከደከመ ናተጠቂዎች ግን መቅረብ አለባቸው። ግን ማን ነው የሚሄደው እዛ ቦታ ላይ የሚለውን ችግር ሆምወርኩን በጊዜ ቢንጀምር ከዛሬ ለማለት ነው በየቦታው ይዘረ ነገር ማለት
ያው ካሉት ሁኔታዎች አንጻር የተጀመሩ ሂደቶችም ያሉ ይመስለኛል። ከዚህ በፊት ብሔራዊ ጥምረት በሚልም አራት ትልልቅ ፓርቲዎች የጋራ የሚያስማማቸው ነጥቦች ላይ ተመስርተው ይሄ ስርዓት ከወደቀ በኋላ ኢትዮጵያችን ምን አይነት ቅርጽ ሊኖራት ይገባል የሚለው በአንድ ህብረ ብሔራዊ ስሜት ላይ መሰረት ያደረገና ያንዳንዱን ቀጣይ መጻይ ድልን ምርጫ ለማህበረሰቡ መተውና በምርጫ የሚወሰንበትን እድል ማመቻቸት በሚል የጋራ አላማ ላይ ጸንተው ይሄንን አይነት አካሄዶችን የሚሄዱበት ሂደቶች አሉና እነዚህን ሂደቶችንስ ማበረታታት አይገባም ወይ ጎን ለጎን? ምክንያቱም የመፍትሄ አካል ሆኖ እየመጡ ነው። ስርዓቱን ለመጣል ከመያረጉት ትግል በተጨማሪ ይሄንንም አሳይመንትና ኃላፊነት ተቀብለው ይሄዱ ያሉበት ሂደት አለና እሱንስ እንዴት ያዩታል? አንደኛ። ሁለተኛ ይሄን ስርዓት የመፍትሄ አካል አድርጎ ለመወያየትና ተደራድሮ ለውጥ ለማምጣት ያለው ቁመና ይፈቅዳል ወይ? ህወሓት ያድግ ከዚህ በፊት በ25 በ26 እና 27 አመት ታሪክ ሂደት ውስጥ ለስምምነት ያልከፈታቸው በሮች የሉም። በሮችን ግን ተቃዋሚዎችን ካስገባ በኋላ ውስጥ አድርጎ ቆልፎ ለመሸሽ ነው እንጂ መፍትሄ ለማምጣት የሄደበት እድል የለም። ከዚህ በፊት በመዋቹ ጠቅላይ ሚኒስትርም ሲቀነቀን የነበረው የስምምነት ሂደትን ተከትሎ ያገሩ ውስጥ ያለው የፖለቲካ ወይ ማህበረሰቡ ተቃውሞ የስርዓት በቃኝነት ሲሞቅ ደራደራለው ሲቀዘቅዝ ደግሞ መንገዱን ጨርቅ ያርግላቸው አይነት ወጣ ገባ ስርዓቶች ነው ያሉትና በቁመናው ራሱ ይሄንን ስተትን ተቀብሎ አብሮ ለውጥ ለማምጣት የሚሄድበት ሁኔታ አይደለምና ይሄንንስ እንዴት ያወታል? የለውጥ አካል አርጎ ለመሄድ መተማመኛው ምንድነው?
የመጀመሪያው ጥያቄ አንስራው ትክክል ነው። ድርጅቶች አሉ ጥምረት የፈጠሩ አራትም ሶስትም ስድስትም ሆኑ አሁን በቅርብም የሲቪክ ማህበራት ለምሳሌ በሂውስተን ቴክሳስ የኢትዮጵያ ሲቪክ ማህበራት ወደ 25 30 የሚሆኑ ተቋቁመዋል እየሰፉ ነው። ይሄ ጥሩ ጅምር ነው። ድርጅቶችም አቃለው ንግምቦት 7 ነው ኦዲኤፍ 1 4 ሆኖ 5 ሆኖ ፕላትፎርም ፈጥሯል። ይሄን ነው የምለው። አትሊስት ይሄ ጥሩ ጅማሬ ነው። ሌሎችም እንግዲህ አሁን ስለና አንድ ጥምረት ነው የምናወራው። ከዛ ውጪ ያሉት ባህር ናቸው፣ በጣም ብዙ ናቸው። ያንዳንዳቸው ደግሞ አጀንዳ አላቸው። ያው ስለ ኢትዮጵያ በጎ ነው የሚያስቡትና ከነዚህ ውስጥ አንድንም ሳታስቀር አትሊስት በአብዛኛው የምንቀሳቀሱትን ድርጅቶችን አምጥተህ በአንድ ጥምረት ወይ 10 ጥምረትም ሆን 5ም ሆን ግን ተጣምረው እንደ ግለሰብ ሳይሆን እንደ ቡድን ሆነው አንድ ላይ ቀርበው ያን የአንድነት ግንባር አጀንዳቸውን ይዘው የወደፊት ኢትዮጵያን የሚሰሩበትን አንድ ቦታ እንዲያወሩ ነው። አሁን ባለው ሁኔታ ማውራት አትችልም። የለም ያ ፕላትፎርም የለም። አራቱ ጣምራዎች አሉ፣ ሸንጎ አለ፣ ሲቪክ ሶሳይቲዎች አሉ፣ ብዙ አሉ ብዙ በየዓለሙ ላይ። እኔ ብዙም ሳተዳውን በየብቱ በአማራ ድርጅት ውስጥ በጣም ብዙ የአማራ ድርጅቶች አሉ። ኦሮሞ ውስጥ ብትል በጣም ብዙ ኦሮሞ ድርጅቶች አሉ። ጥምረት አልፈጠሩም። እነዚህ ግን ያንዳንዳቸው እንደተፈጠሩ ቁጭ ብሎ ይሄ መቀጠል አይቻልም። ሮንግ ነው፣ ትክክል አይደለም፣ መቆም አለበት ይሄ። በተቻለ መጠን የሚያግባባቸውን ነጥብ ኮሞን ዲኖሚኔተር ላይ ተገናኝቶ አንድ ጥምረት ቢፈጥሩ እኔ ለምን እንግዲህ ሁለተኛው ጥያቄ የሚመጣው ለዚህ ለምንፈልገው ድርድር ያመቻል። አሁን ኢትዮጵያ እንግዲህ ኖር ብዙ ፎርሙላዎች አሉ። እንግዲህ ወይ ያን ራሱን እንደራደር ሊል ይችላል፣ ወይ የውጭ ሰዎች ግፊት ላደራደር ሊል ይችላል። ያን የሚቀርብ ኃይል ያስፈልጋል። ቅድም ያልኩት ያጥቂው ኃይል ተዘጋጅቶ ቁጭ ብሏል ቡድኑ። ተጠቂው ኃይል ለድርድር የሚቀርበው ኃይል አልተዘጋጀም፣ የለም፣ ብዙ ናቸው። ይሄ እንግዲህ አንተ ወደ 300 የእግር ኳስ ተጫዋቾች አሉ። አንደኛው 11ን አዘጋጅቶ ግማሽ ሜዳ ይዞ ቆሟል 11 ተጫዋች። ከዛ ሳይል ግን 300 ተጫዋቾች አሉ። ከዛ 11 ምረጥ አለብህም። 300 አይጫወትም፣ አገንዘና ሜዳው 11 ሰው ብቻ ነው። እንግዲህ 11 ሰዎችን ከዛ ከ300 ውስጥ አምጥተህ ለማጫወት ፕሮሰሱ እንግዲህ ፎርሙላ የለውም። ግን 300 ሰው አይጫወትም፣ 500 ሰው አይጫወትም። የሚጫወተው ፉት እዚህ ፉት ምራ 11 ለ11 ነው። በዛ በኩል 11ዱ ያደቅ ቆሟል። ሌላ 11 ነው የምንፈልገው። ከነዚህ ጋር ቁጥር ሲል እንግዲህ እኔ በትክክል 11 ማለት ሳይሆን ነገሩ ያስፈልጋል አካል የዛው አይነት ሆነ።
ምናልባት ይቅርታ ቋረጥኩት እንጂ እስቲል አሁንም እኔት ጋር ያለው ጥያቄ በዛኛው ሳይድ ያለው 11 ቁጥሩ ተጫዋች ወይም
ልመጣበት ነው
ቁመናው ከዚህ በፊት ያለው የ27 አመት ልጅ እምነት ተጥሎበት ለድርድር የሚቀርብ ነው ነሄኮ ህዋት ያድክ ወደ ስርዓትም ሲመጣ በነሄማን ኮን የመጣበት ያካይት ሂደት በራሱ በጊዜ የነበረውንም ስርዓት ባንደግፍም አምባገነን ቢሆንም የመጣበት ስርዓት ምን ያክል የተጨበረበረ እንደሆነም ማህበረሰቡ ያውቃል። ከዛ በኋላም የመጣበትን ሂደትና ቃል የገባቸውን ዲሞክራሲያዊት ኢትዮጵያን የመመስረት ህልም አጨልመው እስካሁን በአምባገነንነት እንደቀጠሉም ይታወቅበት ሂደት አለ። ለለውጥ ዝግጁ ያልሆነ ስነ ልቦና ያለውን ስርዓት እንዴት ነው ወደ ለውጥ መድረክ ማምጣት የሚቻለው? አንደኛ ሁለተኛው የሉም ወይ ወይም የተጀመሩ ጅማሬዎች አሉ? የነዛ ብዙ የምንላቸው ስርዓቶች የግል ፖለቲካን ከማስቀደም አገራዊ መፍትሄን ወይም ቀጣይ ኢትዮጵያን አንድ አርጎ በማስቀጠልና ህዝባዊ ውሳኔ በማሰጠት የህዝቡን መሰረታዊ ፍላጎት በማስቀደም ሰላማዊ ታገር ከፈስጠርም በኋላ በሚደረጉ ምርጫዎች ላይ የፖለቲካ ፕሮግራማቸውን አቀርበው ህዝብ ውሳኔው በህዝብ እንዲወሰን ያደርጉበትን እድልስ ይከፍታሉ ወይ? ይሄ አይነት መላእንቶች አሉ፣ ችግሮች አሉ። ፓርቲዎች የፓርቲ ፕሮግራማቸውን ማስቀደም እንጂ ሀገርን የማስቀደም ኢንተረስት አይታይባቸውም። ሁለቱስ መላእንቶች እንዴት ይወታል? ያለን ሰዓት አሁን በጣም ያነሰ ነውና ምናልባት ይሄንን ሐሳብ ምናዳብርበት ሌላም ያየር ሰዓት ይኖረናል።
እንደው ባጭሩ የወያኔ አይታመንም ነው ብዙዎች ከመታመንም በዛ ይሄ ምንድነው አንድን ሴት ልጅ ሁልጊዜም ነው ሬፕ ካረገ ሰውዬ ጋር ሄደሽ ተደራደሪና አንድ ባልና ሚስት አብረው በእኩልነት ለመኖር ንግግር አርጉ ማለት አይደል ነው። ይሄ መንግስት በጣም ብዙ ቤተሰብ አትሊስት ከግማሽ በላይ የሆነውን የኢትዮጵያን ህብረተሰብ በቀጥታ ወደ ዘዋሪ መንገድ አቁስሏል። ከሱ ጋር ሆነ ቁጭ ብሎ አውራ ማለት ራሱ በጣም ከብዳል። እኔም ራሴ ይሄን ሐሳብ ሲዘነዝር እየቀለለኝ አይደለም፣ ግን ደግሞ የምትደራደረው ከጠላት ጋር ነው። ከዘመድ ጋር ትወያያለህ እንጂ አትደራደርም። ድርድሩ ራሱ ጠላትነትን ነው የሚያሳየው፣ ተቃዋሚ መሆንን ነው የምታሳየው መደራደር ማለት። ያን ደግሞ የምትደራደረው እንግዲህ አቅም ሲኖር ነው። ድርድር አንዱ አይተጠቅሞ ሌላ የሚጎዳበት አለም። ድርድር ማለት አላማው ራሱ ሁለቱም ሰዎች የሚጠቀሙበት ነው። እዚያ ላይ ለመድረስ እንግዲህ ብዙ ፕሮሰሶች እናልፋለን። በጨብጥ ምንድን ነው የምለው፣ ይታመናል የምለው መንገድ እኔም ምንም ጋራንቲ የሚሰጠልም ይሄ መንግስት ታመናል። ግን ዓለም ላይ ከተደረጉት ነገሮች ሁሉ መቼም ለብዙ ዘመናት ለህብረተሰብ ካስተማረን ታሪክ ደሞ ተነስተን አንድ መንግስት ይሄ አንድ ቦታ ሰው ሁልጊዜ ይዳከማል። አሁን ይሄን ስናው እንግዲህ ይሄን ድክመት እነሱ ራቸው ተረዱት መስላል። ግን ምንድነው ምሉት ሁልጊዜ እንወጣዋለን፣ ከዚህ በፊትም ተወጥተናል አሁንም እንወጣዋለን ይላሉ እንጂ መዳከማቸውን ያሉ በተለይም ደግሞ አማካይ የሆነ መሪ እንደመለስ ስላጡም ድርጅቱ ራሱ ድክመቱ ግልጽ ነው። ለማንም እነሱም ግልጽ ነው፣ ለሁሉም ግልጽ ነው። ያን ደግሞ ሊፈጥሩ አልቻሉም። ሰውየው ከመውተም በኋላ የለም ያ አንድ ማይከል ፍጥነት። ስለዚህ ነው ሰንተሩ ሲዳከም ከሰንተሩ ውጪ ያሉ የተጣቀጠናከሩ መጡና ሰንተሩን እየተጫኑት ነው አሁን። ስለዚህ ወደንም ጠላንም ለድርድር ይቀርባል። እንግዲህ ድርድር ራሱ ፈልጎ ደክሞኛል እና ነው ወዳደራ እንደራደራ ይልም መንግስት። ይሄ እንግዲህ ያ ፕሮሰስ ነው እንዴት እንደሚጀምር። ግን የእምነት ጥያቄው እንዳለ ነው ያለው። እንዴት ይታመናል ይሄ መንግስት? አሁን ራሱ እኔ በአድባክ ኦፍ ማይ ማይንድ ቅንነታቸውን መቀበል በጣም ይከብደኛል። እስረኞቹን እንፈታለን ካሉ ስለዚህ ተፈጅና እስረኞቹን መፍታት ሳይሆን አሁን ምናው ይፈርዱባቸዋል። አሁን ሰሞኑን ደግሞ ሌላ አዲስ ብርቱካን እስረኞች ላይ ይፈርዳሉ። እንግዲህ ፈታለን ይያክል ህዝብ ትንሽ ለማስተንፈስ ብለ የምታወራው ደሞ ነው ይመስላልም ይያወራ ሌሎችን ታስራል። የታስተሩትን አትፈታም ቀጥሮ ይያልከ ቀበጉ እንዱ ስንስር ቅንነት ብኖር ኖሮ እንግዲህ ትላለ መንግስት። በዚህ ያም ትንሽ እንዱ የፍርዱን ፍርድ ቤት ማጣቀርቡ ሰዎችን ማንንም እንዳይ ፍርድ ቤት እንዳይቀርብ እንዳይፈረድ ብለ ለጊዜው እንዱ በታደነዝዘው ፕሮሰሱን ሰው ያምናል። እምነት ማጣታችን ሁላችንም ትክክል ነን።
ያው ምናልባት እንግዲህ እንዴት ይታመናል የሚለው ላይ እንግታውና እኔ ምናልባት በአድማጮቻችንም ስም መጠየቅ እንፈልገው ይሄን ውይይት እንዲቋረጥ አልፈልግም፣ ሰዓት ይገድበናል። አሁን የቀረን ምናልባት ማለት ትልቁ 5 ደቂቃ ብቻ ነው ያለና እንደው በአድማጮችም ስም መጠይቀው ይሄን ውይይት በሚቀጥለው ሳምንትም ብንቀጥለውና ብናዳብረው፣ ምክንያቱም እርሶም ያሉት ዓለም አቀፍ ችግሮችንና ግጭቶችን የመፍታት ልምድ በዋዛም ይታይ አይደለም። ይሄንንም ሐሳብ ወደ ማህበረሰቡ አስርጾ ያለውትን እይታና አመለካከትም የተለያዩ አመክንዮዎችን ከግምት ውስጥ በማስገባት ወደ ቀጣይ ሂደት ውስጥ መሄድ የሚቻልበትን ሁኔታዎችን ማየት የምንችልበት እድል አለና እንደው በአድማጮች ስም እርስዎንም ልጠይቅና በሚቀጥለው ሳምንት አዳብረ ነው ብንቀጥልበትስ
ይቻላል? ይቻላል።
ያው ጊዜ ስለሚገድበን ነው። ምክንያቱም ትክክለኛ ነጥብ ነው ያነሳናቸው ነጥቦች እንዴት ይታመናል? እርስዎም እንግዲህ ይሄንን እዩትና በሚቀጥለው ሳምንት ቢቻል እንግዲህ ይመስለኛል እዚህ አይሆንም በስልክ መቀጠል የምንችልበት እድል አለ። ብዙ እንግዲህ እንግዶቻችንም በስልክ ነው ካለም አቀፍ የስልክ ጥሪ ያደረግን ነው የምናቀርበው። እኔም በአድማጮቼ ስም ደግሜ ማመስገን ወዶ አቶ ባይሳዋ ቆያን የዝግጅታችን እንግዲህ አንድ አካል ሆኖ ያላቸውን ሀሳብ ለአድማጮቻችን ለማድረስ የመጡበት ሂደት አለ። በዚህች አጭር ቆይታችንም ጠቀም ያለ እና እንዲሁ ልንቶ የማንችል ለሀገራችን መስራታ ለወደፊት መጻይ ድል ትልቅ ትርጉም ያለው ሐሳብና ዕውቀትና አካፍለውናልና በድጋሚ ለማመስገን ወዳለሁ። አድማጮቻችን እንግዲህ የቀረን 3 ደቂቃ ያክል ነው። ለጥያቄዎቻችን መልስ መሆን የሚችል እድልና ጊዜ ማግኘት የሚቻል አልመሰለኝም። ዘውድሻ ብዙ አድማጮቻችን ሲደውሉ ነበር፣ ብዙ ተሳታፊዎች ነበሩን። በተለይ በአጼ ቴዎድሮስ ላይ ይሰራራቸው ወይም ለማስተዋወስ የሞከርንበትን እድል የወደዱበት ሂደት አለና እንግዲህ እኛም በድጋሚ መልካም ልደት ማለት እንወዳለን። ዛሬም ላይ ሆነ ምንናፍቃትን አንዲት ኢትዮጵያ እንድትመሰረት ሁሉም ዜጎች ያንዳንዱ ዜጋ ሰው በመሆኑ ብቻ የሰውነት መብቱ ተጠብቆለት ዲሞክራሲያዊና ነጻነት ተጠብቆለት ምትኖር ሀገር እንድትኖረን ጥንስስ የሆኑንን አጼ ቴዎድሮስን ያሰብንበትን ሂደት ወደዋል አመስግነውናል። እንደው መዝጊያ ላይ የምትሰጠን ሐሳብ አለ ካለና ሐሳብ ስጠንና
ፕሮግራማችን እንደተለመደው በስልክ መስመራችን ላይ በርካታ አድማጮቻችን ሲደውሉ ነበርና በተለያዩ የዝግጅቶቻችን ላይ የመዝናኛውንም ዝግጅት በተመለከተ እንዲሁም ደግሞ በመናገርባቸው ውይይቶች ላይ ያላቸውን አስተያየት በስልክ መስመራችን ላይ ሲገልጹ ቆይቷል። ነገር ግን ሰዓት ስለሌለን ብዙዎቹን ማብራራት አንችልምና በርካታ አድማጮቻችንም በጠየቅነው ሳምንታዊ ጥያቄዎች ሲመክሩ ነበር። ግን እንደተለመደው ይሄን ጥያቄ በመመለስ የሚታወቀው ኪንግ ሰለሞን ብቻ ነው አንዱን ጥያቄ በትክክል የመለሰውና የመለሰውም ይረገመኝ ልቤ የሚለውን የሙልቀን መለሰን ዜማ እንትን ግጥም ደራሲ ማን ነው የሚለውን እሱ በትክክል መልሶታል ይልማ ገብረአብ በማለት። ሁለተኛው ጥያቄያችን በኢትዮጵያ የመጀመሪያው የሬዲዮ ዜና አንባቢ ማን ነው የሚለውን ብዙ ሰዎች ሞክረዋል። ግን ዶክተር ከበደ ሚካኤል ናቸው።
እንግዲህ ለመኮሩም አስተያየት ሐሳባቸው ጥቆማቸውንም ለሰጡን ከወዲሁን ማመስገን እንወዳለን። አድማጮቻችን የዛሬው የኢትዮጵያ ድምጽ ሬዲዮ ፕሮግራማችን ይህን ይመስል ነበር። ሐሳብ አስተያየት ጥቆማችሁን በድረገጻችን www.ethiopiancenter.com ላይ በመግባት መጻፍ ትችላላችሁ። እንዲሁም በዚህ በስልክ ቁጥራችን 0819100 በመደወል ሐሳብ አስተያየት ጥቆማ መስጠት ትችላላችሁ። አብራውን ስለነበረ ቆይታ እጅግ በጣም አድርገን እናመሰግናለን። የሳምንት ሰው ይበረን። ሰላም ክረምት ባይ ከብየስ ይወጣ ከዩዛን ዘና